ወንድ አድማጮቻችን የጌታችን ጸጋና ሰላም ከእናንተ ጋር ይሁን። ይህ የምታደምጡት መልእክት በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን በእሁድ መደበኛ አምልኮ ፕሮግራም ላይ የተቀዳ ትምህርት ነው። መልእክቱን አዳምጣችሁ በሚኖራችሁ ጥያቄም ሆነ አስተያየት www.wangel.org wongel.org ወይንም www.ethiocgc.com or.org ላይ በሚገኘው አድራሻ ልታገኙን ትችላላችሁ። የምትሰሙትን መልእክት እግዚአብሔር ለበረከት ያድርግላችሁ።
ዘመር መዝሙር ነው። ወንድማችን አብዲሳ ከወድ ባለቤቱ ጋር ኢትዮጵያ ሄዶ ነው የመጣው። እግዚአብሔር ይመስገን ትንሽ ጣየም ብሏል። ኢትዮጵያዊ መስሏል። የጌታ ስም የተባረከ ይሁን። ራእይን መጽሐፍ ምዕራፍ 12 አውጥተን ምዕራፍ 12 ምዕራፍ 13 ላይ ያሉትን እውነቶች እናያለን። ሰሞኑን ስለ ጸሎት በሸክም ያካፈልኳችሁ እውነት እንዳለ ነው። እግዚአብሔር ይመስገን ደጋግሜ በጣም ኢንካሬጅ ማረጋችሁ ሁለትም ሶስትም ስትገናኙ ጸልዮ መላእክትን በእውነት እንድትናፍቁ በጣም ኢንካሬጅ አረጋችኋለሁ። ዱ ተገናኝተን መበታተን ሳይሆን ስንገናኝ እስኪ ጸልየን ላይ ብሎ በርከክ ብሎ በጌታ ፊት መጸለይ ትልቅ ነገር ነው። ይሄንን ካልቸር ቢልድ ማድረግ አለብን። ዱሮ እንደዚህ ነበር የምናረጋው ክርስቲያኖች። አሁን በዚህ ዘመን ቀርቷልና እነዚህን ይሄንን ሪፒቲቲቭ የሆነ wrong behavior cycle መስበር አለብን። ተገናኝተን ተንበርክኮ ጸልዮ መላእክት እግዚአብሔር የተመሰገነ ይሁን እና የጌታ ስም ብሩክ ይሁን። የራእይ መጽሐፍ ላይ እንግዲህ ምዕራፍ 12 እና ምዕራፍ 13 እንድንመለከት የፈለኩት አንደኛው ሐሰተኛው ክርስቶስ ማን ነው የሚለው ለማጥናት እንዲረዱን ሰፋ ያለ ግንዛቤ የሚሰጠን ክፍል እዚህ ምዕራፍ 12 እና ምዕራፍ 13 ላይ ያሉ ናቸው። በርከት ያለ ነገር ነው ይሄ ሐሳብ በውስጡ ያለው። እግዚአብሔር የተመሰገነ ይሁን። ሁላችንም ተነስተን የእግዚአብሔርን የአምላካችንን ቃል ራእይ ምዕራፍ 12ን አብረን በጌታ በኢየሱስ ክርስቶስ ስም እናነባዋለን። ታላቅ ምልክትም በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከግሮቿ በታች ያላት በራሷ ላይ 12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። እርሷም ጸንሳ ነበር፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች። ሌላም ምልክት በሰማይ ታየ፣ እነሆም ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶች ነበሩት፣ በራሶቹም ላይ 7 ዘውዶች ነበሩ። ጅራቱም የሰማይን ከዋክብት ሲሶ እየሳበ ወደ ምድር ጣላቸው። ዘንዶም ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ። አሕዛብንም ሁሉ በብረት በትር ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች። ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ሴቲቱም 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች። በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ። ዘንዶም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም። ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። ታላቅም ድምፅ በሰማይ ሰማሁ እንዲህ ሲል፣ አሁንም የአምላካችን ማዳንና ኃይል መንግሥትም የክርስቶስም ሥልጣን ሆነ። ቀንና ሌሊትም በአምላካችን ፊት የሚከሳቸው ወንድሞቻችን ከሳሽ ተጥሏልና እነርሱም ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ድል ነሱት፣ ነፍሳቸውን እስከ ሞት ድረስ አልወደዱም። ስለዚህ ሰማይና በውስጡ የምታድሩ ሆይ ደስ ይበላችሁ፣ ለምድርና ለባህር ወዮላቸው፣ ዲያብሎስ ጥቂት ዘመን እንዳለ አውቆ በታላቅ ቁጣ ወደ እናንተ ወርዷልና። ዘንዶም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት፣ ከባቡን ፊት ርቃ አንድ ዘመን ዘመናትም የዘመንም እኩሌታ ወደምትመገብበት ወደ ስፍራዋ ወደ በረሃ እንድትበር ለሴቲቱ 2 የታላቁ ንስር ክንፎች ተሰጣት። እባቡም ሴቲቱ በወንዝ እንድትወሰድ ሊያደርግ ወንዝ የሚያህልን ውሃ ከአፉ በስተኋላ ፈሰሰ። ምድሪቱም ሴቲቱን ረዳቻት፣ ምድሪቱም አፏን ከፍታ ዘንዶ ከአፉ ያፈሰሰውን ወንዝ ዋጠች። ዘንዶም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን ኢየሱስን ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ፣ በባህርም አሸዋ ላይ ቆመ ይላል። ሉል እግዚአብሔር የቃልን ደጆች ክፈትልን፣ አስተምረን። ጌታ ሆይ ይህንን ምስጢር አንተ ጌታ ሆይ እንድትገልጥልን እንለምናሃለን። መልካሙ መንፈስህ በዚህ ቦታ ጌታ ሆይ በእኔም በዚህም ጉባኤ ሁሉ ላይ ይሁን፣ በጌታ በኢየሱስ ክርስቶስ ስም አሜን። ይሄ የራእይ መጽሐፍ እንግዲህ የሚያመለክተው ስለማንና ምን እንደሆነ ልንጠይቅ እንችላለን። ምክንያቱም መጽሐፉ በብዙ ስዕላዊ ነገሮች የተሞላ ነው። በውስጡ የሚናገራቸው ነገሮች ጨረቃን ያነሳል፣ ፀሐይን ያነሳል፣ ከዋክብትን ያነሳል፣ ዘንዶ ይላል። የሚናገራቸው ነገሮች ውሃ ይላል፣ እባብ ይላል። ብዙዎቹ ነገሮች ሲምቦሊክ የሆኑ ላንጎጆች ስለሚጠቀም በትክክለኛ እንደዚህ ነው ለማለት በጣም ያስቸግር ስለሚችል ብዙ ጥያቄ ያስነሳል። እና ከዚህ የተነሳ ብዙ የተለያዩ አስተያየቶች የመጽሐፍ ቅዱስ አስተማሪዎች ይሰጣሉ። በዚህ ምዕራፍ የታየው ራእይ ቀደም ብለው ከተጻፉት ራእዮች አንጻር በቅደም ተከተልነቱ ሲታይ የሚፈጥረው ጥያቄ ጠንካራ ጥያቄዎችን ያመጣል። ይህ ራእይ ለዮሐንስ የተሰጠው ወደ ኋላ የነበረውን መለስ ብሎ እንዲቃኝ ተደርጎ ነውን? ወይንስ ሲያይ በቆየው ራእይ ላይ ተጨማሪ ማብራሪያ በዚህ ራእይ ላይ የተሰጠ ነው? በሌላ አባባል ሰይጣን እዚህ ሲወድቅ ይታያል፣ ሴሲቱን ሲያሳድዳት ይታያል። ታላቁ መከራ ጀመረ የሚባለው ምዕራፍ 12 ላይ ሳይሆን ከምዕራፍ 6 ጀምሮ ጌታችን ማኅተሙን መፍታት ከጀመረበት ጊዜ ጀምሮ እንደሚሆን ነው የሚታመነው። ስለዚህ እነዚህ ሁኔታዎችን የእግዚአብሔር ሰዎች ቀደም ብሎ ከምዕራፍ 6 ጀምሮ ለታዩት ነገሮች መቃኘት በተጠናከረ ሁኔታ ዲፍረንት በሆነ አንግል መናገሩ ነው እያሉ የእግዚአብሔር ሰዎች ይጠይቃሉ። ስለዚህ እነዚህን ሁኔታዎች ስንመለከት ብዙ ነገሮች እናስባለን ማለት ነው። በምዕራፍ 11 ላይ ስትመለከቱት እዚህ ራእይ ላይ የተቀደሰችውን ከተማና በዚያ የሚኖረውን ቤተ መቅደስ በተመለከተ የተነገረ ራእይ እንዳለ ታያላችሁ። ምዕራፍ 11 ላይ በትር የሚመስል መለኪያ የያዘ መልአክ አለ አይደለም? ተነስተ የእግዚአብሔርን መቅደስ መሰዊያውን በዚያ የሚሰግዱትን ለካ ይላል። እንደዛ ሲናገረው ለዮሐንስ ይታያል። በመቅደሱ ውጭ ያለውን እድሞ ለአሕዛብ ተሰጥቷልና ተወ አትለካው ይላል። ኢየሩሳሌም በዚህ ጉዳይ ላይ የትንቢት ማዕከል ሆና ትታያለች እና እችን ከተማ ሲለካት ይታያል። ግልጽ ነው ወገኖቼ፣ ሐሰተኛው ክርስቶስ ከእስራኤል ሕዝብ ጋር የሚገባውን ቃል ኪዳን ሊያፈርስ ባለበት ሁኔታ ላይ እየመጣ ባለበት ጊዜ ወይም በዚያ አካባቢ ሁኔታ ላይ የታየ እንደሆነ ምዕራፍ 12ን ከምዕራፍ 11 ጋር ስናቀናጀው ይታያል። በጣም ቀለል ባለ ሁኔታ ለማስቀመጥ ከዚህ በፊት ሳስተምር እንዳያችሁት 7 ዓመት የመከራ ጊዜ 7 ዓመት ወይም በዳንኤል ራእይ ላይ 70ኛው ሱባኤ የሚባል እንደሆነ አይተናል። ዳንኤል እግዚአብሔር ያሳየው 70ው ሱባኤ በሁለት ትልልቅ ጉዳዮች ላይ የሚመለከት እንደሆነ ተመልክተናል። ምዕራፍ 9 ላይ ለዳንኤል ይሄ ትንቢት በተነገረው ጊዜ እግዚአብሔር ለዳንኤል ያሳየውን ያንን ራእይ ስንመለከት 70ው ሱባኤ ማንን እንደሚመለከት አንድ አፍታ ተመልሰን እንመልከተው። ለብዙዎቻችሁ ምናልባት በጣም ፋሚሊያር ብትሆኑት ይሄ ትምህርት አዲስ ለሚሆንባችሁ ፋሚሊያር እንድትሆኑ የበለጠ ይረዳል። ምዕራፍ 9 ቁጥር 24 ላይ ገብርኤል የተናገረውን ተመልከቱ። አመፃን ይጨርስ ኃጢአትን ይፈጽም፣ ምዕራፍ 9 ቁጥር 24 ዳንኤል ላይ ኃጢአትን ይፈጽም፣ በደልን ያስተሰሪ፣ የዘላለምን ጽድቅ ያገባ፣ ራእይና ትንቢትን ያትም፣ ቅዱሰ ቅዱሳኑን የሚቀባ ዘንድ በሕዝብህና በቅድስት ከተማ ላይ 70 ሱባኤ ተቀጥሯል ይለዋል። በማ ላይ ነው ቀጠሮ የተቀጠረው? በሕዝብህና በምን? በቅድስት ከተማህ ላይ ይላል። ለማን ነው የሚናገረው? ዳንኤል፣ ለዳንኤል። የዳንኤል ቅድስት ከተማ ማነች? ኢየሩሳሌም። የዳንኤል ሕዝብ ማን ነው? የአይሁድ ሕዝብ። ይሄ 70 ሱባኤ የተቀጠረው በአይሁዳውያኖችና በኢየሩሳሌም ከተማ ላይ የተቀጠረ 70 ሱባኤ እንደሆነ እናያለን። ሱባኤ የሚለው ቃል በጣም የለመድነው ቋንቋ አይደለም። አይሁዳውያኖች ሱባኤ ማለት አንድ ሱባኤ ማለት 7 ዓመት አርገው ይወስዱታል። ይህችን ሱባኤ ያለ ያዕቆብ ሚስት ሊያገባ ሲል የመጀመሪያ ጊዜ ላባ ምንድን ነው ያለው? አለ አይደለም 7 ዓመት ከብቶች እየጠበክ ተገዛልኝና ራሄልን እድርልሃለሁ አለው። እና በመጨረሻ ላይ ግን ማንን ያገባው? ሊያን ነው አልወደዳትም ነበር አይኗ ለምሰለ ነበር ይላል መጽሐፍ ቅዱስ እና እግዚአብሔር ሰዎችም ቆንጆ ሴት ይፈልጋሉ ማለት ነው እግዚአብሔርን ሐሳብ አይደለም የሚፈልጉት እና ያቆም ማለት ነው ያይና አምሮት ነው የሚፈልጉት ማለት ነው እና ኤንዌይስ ሊያን አገባት እና ሲያገባ ያው የዛ ሀገር ሰርግ በዚያን ዘመን ታቃላችሁ መብራት የለም ምን የለም ማታ ነው ሰርጉ እና ጧት ሲነጋሳይ ማነች የሚወዳት ራሄል አይደለችም ከዛ በኋላ እንዴት እንዲታረገኛል ብሎ ላባን ሮሮን ሲያሰማው ምንድነው ያለው እቺን አንድ ሱባኤ ደግሞ ተገዛልኝና አለው አንድ ሱባኤ ማለት ምን ማለት ነው 7 አመት ማለት ነው ስለዚህ ሱባኤ ማለት በአመታት ይነገራል በእንግሊዝኛ በታነቡት ሱባኤ የሚለው ቃል ዊክስ ማለት ነው 70 ዊክስ ነው እግዚአብሔር የመደበው አንድ ሳምንት ማለት አንድ ሳምንት 7 ቀን ስላለው አንድ ሳምንት ማለት 7 አመት ነው 70 ሱባኤ ማለት 490 አመት ማለት ነው ስለዚህ ዳንኤል በዚህ ትንቢት ላይ 490 አመት ተቀጥሯል ይለዋል በሌላ አባባል ዳንኤል ይህን ትንቢት በሚመለከትበት ጊዜ ባቢሎን ነበር ያለው እና እግዚአብሔር ምንድነው ታሪክ እየተካሄደ ነው ያለው ሰኞ ማክሰኞ አንድ አመት ሁለት አመት ሶስት አመት ቀን እየተቆጠረ ነው ያለው ነገር ግን ታሪክ እንደዚህ በፍሰት እየሄደ ሳለ እስከ ፍጻሜ ዘመን ድረስ እየሄደ ያለ እግዚአብሔር ምን ይለዋል there is a block of አላደለም 490 አመት ከጊዜ ውስጥ እግዚአብሔር ወስዶ 490 አመት መድብ ያለው within 490 years 4 አመት መደብ ለምሳሌ ልበላችሁ ይሄን ጥሩ ለመረዳት አሁን ሰው በጀት እንሰጣለን ለምሳሌ ለራሳችን ሊሆን ይችላል ለሰው ሊሆን ይችላል ለመስሪያ ቤት ሊሆን ይችላልና ለአንድ አመት 1000 ብር ተመድቧል ለዚህ ይሄን ነገር ለማከናወን ይባላል ያ ነገር ብዙ ዝርዝር ነገር ሊያስፈልገው ይችላል 1000 ብሩ ለአንድ አመት ስለሆነ within 1 year time ውስጥ ያ ነገር ምን ይሆናል ተብቃቅቶ ያ ሊሰራ የሚገባውን ስራ ያ በጀት መሸፈን መቻል አለበት ማለት ነው እግዚአብሔርም የጊዜ ራሽን የጊዜ በጀት ነው የሰጠው ምንድነው ያለው በ490 አመት ጊዜ ውስጥ ይለዋል ይሄ 490 አመት ማለት በተከታታይ ዳንኤል ይሄን ካየበት ጊዜ ጀምሮ የሚቆጠር ሳይሆን እግዚአብሔር አኑ መቼ እንደሚጀምር 490 አመቱ መቼ መቆጠር እንደሚጀምር እዚ ላይ አሳይቶታል 490 አመቱ መቼ እንደሚያልቅም አሳይቶታል ስለዚህ በዚህ 490 ጊዜ ውስጥ እግዚአብሔር የሚያከናውናቸው ነገሮች አመጻን መጨረስ ኃጢያትን መፈጸም በደልን ማስተሰረይ የዘላለምን ጽድቅ ማግባት ራይና ትንቢትን ማተም ቅዱስተ ቅዱሳን መቀባት እነዚህ ነገሮች አኮምፕሊሽ ለማድረግ ለማሟላት ለመፈጸም 490 አመት ምን አርጓል ይላል ተቀጥሯል ይለዋል ግልጽ ነው ወገኖቼ እና ይሄ 490 አመት አመጻውም የሚጨረሰው ኃጢያቱም የሚፈጸመው በደሉም መስተሰረውም የሚካሄደው የዘላለም ጽድቅ የሚገባው ራዩም የሚታተመው ቅዱስተ ቅዱሳን የሚቀባው የት ነው ተብሎ ቢባል ይሄ ጉዳይ የሚመለከተው ያንተን ህዝብ አይሁዳውያን እና ቅድስቲቱ ከተማህን ኢየሩሳሌም ነው አለው አሁን እንግዲህ ሚስጥሩን ይፈታለታል ቁጥር 5 ተመልከቱት ስለዚህ እወቅ አስተውል ኢየሩሳሌምን መጠገንና መስራት ተዛዙ ከመወጣበት ጀምሮ እስከ አለቃው እስከ መስጊድ ድረስ 7 ሱባኤና 62 ሱባኤ ይሆናል ይላል 7 ሱባኤና 62 ሱባኤ ማለት 62 ሲደመር 7 ማለት ስንት ሱባኤ ነው 69 ማለት ነው ከ490 ውስጥ 69 ሱባኤ ከ70 ሱባኤ 69 ሲቀነስ አንድ ሱባኤ ነው የሚቀረው ለ69 ሱባኤ በ69 ጊዜ ምን እንደሚሆን ነገረው ምን አለው ተመልከቱት ስለዚህ ወቃስተውል ኢየሩሳሌምን መጠገንና መስራት ይላል ይሄንን ራእይ ዳንኤል በሚቀበልበት ሰዓት ባቢሎን ነው ያለው እና በባይብል ስተዲ በሪትሪታችን እንዳያችሁት ኢየሩሳሌም ፈርሳለች ቅጥሩ ፈርሷል እነዚህ ምርኮኛ የነበሩ እነዝራና ነነሄሚያ ሄደው የሰሯት ነች ፈርሳለች ስለዚህ ይቺን ኢየሩሳሌምን ነው እንግዲህ ተመልከ ኢየሩሳሌምን መጠገን ምክንያቱም ቅድስቲቱን ከተማን ይመለከታል ብሎታልና መስራት ትእዛዙ ከመወጣበት ጀምሮ እስከ አለቃው እስከ መስጊድ ድረስ 7 ሱባኤና 62 ሱባኤ ይሆናል ይላል ስለዚህ በዚህ 69 ሱባኤ መሲሁ ቤተክርስቲያን ኢየሩሳሌም እንድትሰራ የባቢሎን ነገስታት አዋጅ ካወጡበት ጊዜ ጀምሮ ጌታ ኢየሱስ ክርስቶስ እስከሚገደልበት መስዩ ድረስ 69 ሱባኤ አይደንቅም ወገኖቼ። ይሄ ትንቢት የተነገረው በ500 ምናምን ዓመተ ዓለም ነው። ኢየሱስ የሞተው በስንት ነው? ወደ በ30 ምናምን ዓመተ ምህረት ነው። ኢማጂን እግዚአብሔር እንዴት ያለ አይነት ነገር እንደሚናገር መሲህ ይገደላል። አይሁዳውያን መጽሐፋቸው ውስጥ ይላል። እግዚአብሔር ይመስገን። እናስ ከመሲው መገደል ድረስ ስንት ሱባኤ ነው የሚሆነው? ስንት ነው? 69። ስንት ቀርቷል? አንዱን በተመለከተ ጭጭ ይላል። ከመሲው መገደል በኋላ ከ62 ጊዜ 7 በኋላ መሲ ይገደላል። በርሱም ዘንድ ምንም የለም ይልና የሚመጣው ማለቃ ህዝብ ከተማይቱና መቅደሱን ያጠፋሉ፣ ፍጻሜውም በጎርፍ ይሆናል፣ እስከመጨረሻም ድረስ ጦርነት ይሆናል፣ ጥፋትም ተቀጥሯል ይለዋል። አሁን የ70ኛውን ሱባኤ እናገርም። እነርሱም እርሱም ይላል። አያችሁት? እርሱ የሚለው የሚመጣው ህዝብ አለቃ። አያችሁት? የሚመጣው አለቃ ህዝብ ከተማይቱንና መቅደሱን ያጠፋሉ ይላል። በ70 ዓመተ ምህረት ሮማውያኖች ቲቶ የሚባለው የሮማ ጄነራል መጥቶ ኢየሩሳሌምንና የአይሁድን ህዝብ ሁሉ ድምጥማጣቸውን አጥፍቶ ቤተ መቅደሱን ያፈራርሶታል። ይሄ ትንቢት በ500 ዓመተ ዓለም ውስጥ የተነገረ ትንቢት በ70 ዓመተ ምህረት ተፈጸመ። የሚገርም ነገር ዛሬ በዜና የምትመለከቱት ዛሬ አሁን እስራኤሎች እየተፋለሙባት ያለችው ኢየሩሳሌም ይሄ ትንቢት በተፈጸመ ጊዜ ወገኖቼ የፈረሰው ቤተ መቅደስ ፍርስራሽ ነው። ይሄ ትንቢት የተናገረው ትንቢት ተፈጽሞ በነበረ ጊዜ ያለው ፍርስራሽ ነው የምናየው በቴሌቪዥን። መጽሐፍ ቅዱስ የምናየው ታሪክ ጋር የተገናኘ መጽሐፍ ነው። እግዚአብሔር ይመስገን። እና እስከ መጨረሻው ድረስ ጦርነት ተቀጥሯል ይለዋል። ኢየሩሳሌም እረፍት የሚባል ነገር አይታጣቅም። ኢየሩሳሌም የምትባለው ከተማ እውነት እነግራችኋለሁ ማታ በ1996 ያስተማርኩትን ማቴሪያል አነብ ነበረ ስለ ኢየሩሳሌም። በጣም በቃ 1 o'clock ነው መኝታዬ ላይ ሄድኩት። እውነቴን ነው የምነግራችሁ። እና በጣም የሚያስደንቅ ነገር ነው። አንዳንዱን እዚህ ላይ አድርጌዋለሁና ላሳያችሁ ሞክራለሁ፣ እግዚአብሔር አምላክ ፈቃዱ ሲሆን። ጦርነት ነው። አሁንም ኢየሩሳሌም ጦርነት ነው። ማንም መንግስታት ሊረዷት የማይችሉ መፍትሄ ሊያገኙለት ያልቻሉ ነው። አሁን በቅርብ ጊዜ ሰሞኑን ሰምታችሁ እንደሆነ ዩሮፒያን ዩኒየን ከኦኩፓይድ ከሆነ ግዛት ውስጥ እስራኤል ከያዘቻቸው ግዛቶች የሚመረቱ እቃዎች አውሮፓ ውስጥ እንዳይሸጡ ውሳኔ አስተላልፈዋል። ኢየሩሳሌም የማን ከተማ ትሆን? እስላሞቹ የእኛ ከተማ ይላሉ። ክርስቲያኖቹ ኢንተረስት አላቸው። አይሁዳውያኖች የእኛ ከተማ ነች ይላሉ። የማን ትሆን? የኢየሩሳሌም ነገር ሲነሳ በዓለም ዙሪያ ያለ እስላም ሁሉ ነው የሚነሳው። እና መጽሐፍ ቅዱስ ምናል እስከ መጨረሻ ጊዜ ምን ተቀጥሯል ይላል? ጦርነት ይሆናል፣ ጥፋትም ተቀጥሯል። ይሄ እውነት የሚሆንበት ዘመን ውስጥ ነን ያለ ነው። የመጨረሻው ዘመን ውስጥ ነን። የኢየሩሳሌም ጉዳይ ከዚህ በኋላ ሌላ የሚሆን ትንቢት የለውም። አርማጌዶን ነው ቀጥሎ የሚሆነው። ከዚህ በኋላ ኢየሩሳሌምን አስመልክቶ መጠበቅ የምትችሉት ነገር ትልቅ ነገር፣ የመጽሐፍ ቅዱስን እውነት ተከትላችሁ ለምትሄዱ ወገኖቼ ከዚህ በኋላ ያለው የአርማጌዶን ጦርነት ነው ፍጥጥ ብሎ የሚመጣው። ሌላ ትንቢት የለም። ዌር ሄዲንግ ወደ የአርማጌዶን ነገር ነው የሚሆነው። እና ከዛ በኋላም እንደሚል ተመልከቱ ቁጥር 27 እርሱም ከብዙ ሰዎች ጋራ ይላል። ይሄ እርሱ የሚለው የሚመጣው አለቃ ይላል። የሚመጣው አለቃ ሲል ኢየሩሳሌምን በ70 ዓመተ ምህረት ያፈረሱት የሮማ ወታደሮች ናቸው። ቲቶ የሚባል ጄኔራል ነው መጥቶ እና ስለነ ቲቶ በ70 ዓመተ ምህረት ስለሚያፈርሱት ሲናገር ቲቶ እዚህ በ70 ዓመተ ምህረት ኢየሩሳሌምን ያፈርሳል። ከቲቶ ባሻገር ሄዶ ለአርማጌዶን ጦርነት ምክንያት የሚሆነውን አለቃ ሐሰተኛውን ክርስቶስን የሚመጣው አለቃ ህዝብ ይላል። አያችሁት አነጋገሩን? የሚመጣው አለቃ የአንታይ ክራይስቱ ህዝብ ምን ያደርጋሉ ይላል። አያችሁት ቁጥር 27 26 ላይ የሚመጣው አለቃ ህዝብ ከተማይቱና መቅደሱን ምን ያደርጋሉ? ያጠፋሉ። ይሄ የሚመጣው አለቃ ቁጥር 27 ላይ እርሱም የተባለ ነው። ምን ያደርጋል? ከብዙ ሰዎች ጋር ጽኑ ቃል ኪዳን ይገባል። ለ7 ዓመት ጽኑ ቃል ኪዳን ይገባል። ይሄን ይመጣው አለቃ የተባለው እነቲቶ በሰባ ዓመተ ምህረት ቤተ መቅደሱን ሲያፈርሱ ሮማውያን ወታደሮች የነሱ አለቃ ወደፊት ይመጣል የተባለው እስከ መጨረሻ ጥፋት ተቀጥሯልና በመጨረሻው ዘመን የሚነሳው አሰተኛው ክርስቶስን እርሱም ይለዋል። ያ የሚመጣው አሰተኛው ክርስቶስ በስካሁን ባየናቸው ባነበብናቸው ክፍሎች ውስጥ ያልተነገረውን ሰባኛውን ሱባኤ የትንቢት ለሰባኛው ሱባኤ ለሰባቱ ዓመት ለቀረው አንዱ ሱባኤ ለሰባቱ ዓመት የሚሆነውን ትንቢት አከናዋኝ ሆኖ ይታያል። ግልጽ ነው? ግልጽ ነው የምትሉ እስቲ ተመስገን። ግልጽ ነው? ግልጽ ነው? በጣም ቴክኒካል ነገር አለው አዲስ ለሐሳብ ለሚሆንባቸው። ስለዚህ እርሱም ከብዙዎች ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል። በሱባኤውም ኩሌታ መስዋዕቱንና ቁርባኑን ያስቀራል። በርኩሰትም ጫፍ ላይ አጥፊ ይመጣል። እስከ ተቆረጠውም ፍጻሜ ድረስ መቅሰፍት በአጥፊው ላይ ይፈሳል ይላል። በቲቶ ላይ መቅሰፍት አልፈሰሰም። የመጀመሪያውን ጌታችን ከሞተ በኋላ የነበረውን ቤተ መቅደስ ያፈረሱት ላይ መቅሰፍት አልወረደባቸው። የሚመጣው አለቃ ላይ ግን መቅሰፍት ይፈስበታል። የአርማጌዶን ጦርነት የመቅሰፍት ጊዜ ነው። በጉ ኢየሱስ ክርስቶስ ሲመጣ የሚከናወነውን ያሳያል። ስለዚህ የራእይ መጽሐፍ የሚያሳየን ሰባቱ ዓመት የመከራ ዘመን ሲባል በብሉይ ኪዳን ውስጥ የሰባቱ ዓመት የመከራ ዘመን የያዕቆብ መከራ ይባላል። በዓለም ሁሉ ነው የሚሆነው። ግን ያዕቆብ ተነጥሎ የወጣበት ምክንያት ምንድን ነው? በመጨረሻው ዘመን ለአርማጌዶን ጦርነት ምክንያት የሚሆነው ሐሰተኛው ክርስቶስ ሲነሳ ትልቁ መፋጠጫው ምክንያት በምድር ላይ የሚሆነው የኢየሩሳሌምና የአይሁድ ሕዝብ ጉዳይ ይሆናል። እና በዛ ጉዳይ ላይ ሐሰተኛው ክርስቶስ በሚወስዳቸው አቋሞችና የእስራኤልን ሕዝብ ለማንገላታት ለማጥፋት ኢየሩሳሌምን ለመደምሰስ በሚደረገው ዘመቻ የእግዚአብሔር ልጅ ኢየሱስ ክርስቶስ ዳግመኛ ለመምጣቱ ምክንያት ይሆናል። እግዚአብሔር ስም የተባረከ ይሁን። የጌታን ዳግመኛ ምጽአት ስንመለከት ጌታ ኢየሱስ ዳግመኛ ሲመጣ ዳግመኛ ምጽአቱን ከብሉይ ኪዳን ትንቢት አንጻር ስንመለከት ዘካርያስ ምዕራፍ 12 በደንብ በግልጽ ያሳያል። ምዕራፍ 13 ምዕራፍ 14 ኢየሱስ በደብረ ዘይት ተራራ ላይ እግሮቹ እንደሚቆሙ እና በአርማጌዶን ጦርነት ጊዜ ዳግመኛ እንደሚመጣ በዚያን ጊዜ አይሁድንና ኢየሩሳሌምን ለማጥፋት የመጡትን አህዛብ ሊጋደል እንደሚገለጥ ይናገራል። ስለዚህ የጌታ ዳግመኛ ምጽአት ዳንኤል ከተናገረው ሰባ ሱባኤ ጋር ይያያዛል። ሰባኛው ሱባኤ መጨረሻ ላይ ኢየሱስ ክርስቶስ በሐሰተኛው ክርስቶስ ላይ በአጥፊው ላይ መቅሰፍትን ሊያፈስ የሚገለጥበት ጊዜ ይሆናል። ክብር ለእግዚአብሔር ይሁን። ግልጽ ነው? የእግዚአብሔር ስም የተባረከ ይሁን። የራእይን መጽሐፍ እንግዲህ ስንመለከት ይሄ ሰባቱ ዓመት የመከራ ዘመን የሚሆንባቸውን ጊዜያቶች ነው የሚያሳየን። ሰባቱ ዓመት የመከራ ጊዜ በሁለት ይከፈላል። ብዙ ጊዜ ሲታይ የመጀመሪያው 3 ዓመት ተኩል አለ፣ ደግሞ ቀሪው 3 ዓመት ተኩል አለ። አሁን ባነበብኩት በዳንኤል መጽሐፍ መጨረሻው ላይ ይሄ ሐሰተኛው ክርስቶስ በሚገለጥበት ጊዜ 7 ዓመት ቃል ኪዳን ይገባና በሰባኛው ሱባኤ እኩሌታ ላይ እኩሌታ ማለት 7 ዓመት ተኩሉ ላይ ቃል ኪዳኑን ምን ያደርጋል? ያፈርሳል ይላል። ስለዚህ ይሄ ዲማርኬሽን ላይን ይሆንና 7ቱን ዓመት መከራ ጊዜ በሙሉ 7 ዓመት ቃል ኪዳን የገባው ሐሰተኛው ክርስቶስ በ3 ዓመት ተኩል በኋላ ቃል ኪዳን ከገባ ቃል ኪዳኑን ያፈርስና ቤተ መቅደሱን ያረክሳል። በአይሁዳውያኖች ላይ ስደትና እልቂት ያመጣል። 3 ዓመት ተኩል አይሁዳውያኖች ከባድ መከራ የሚያዩበት ጊዜ ይሆናል። የራእይ መጽሐፍ ላይ የሚታየው መከራ ምዕራፍ 12 ላይ ያለው ይሄንን እንደሚያሳይ ብዙ የመጽሐፍ ቅዱስ ተማሪዎች ያምናሉ። ስለዚህ በ11ኛው ምዕራፍ እንዳየነው ኢየሩሳሌም ጌታ የተሰቀለባት ከተማ፣ በመጨረሻው ዘመን ላይ የሶዶም ኃጢአት የሚሰለጥንባት ከተማ እንደምትሆን በቁጥር 8 ላይ ይታያል። I don't know for some reason ዛሬ ስንት አመት በጣም ቆይቷል ኤግዛክትሊ አመተ ምህረቱን አላስታውሰው ሶዶማውያን ሰላማዊ ሰልፍ ያደረጉት በኢየሩሳሌም ከተማ ነው እና ለምን ያን እንደመረጡ ራሱ ዊርድ ነው የሚሆነው 11 ምዕራፍ 11 ቁጥር 8 ላይ ስትመለከቱ በደናቸውም በታላቂቱ ከተማ አደባባይ ይተኛል እነዚህ ሁለቱ ምስክሮች ናቸውና ይተኛል እርሷን በመንፈሳዊ ምሳሌ ሶዶምና ግብጽ የተባለች ደግሞም ጌታቸው የተሰቀለባት ናት ይላል ሶዶማዊት አገር ሶዶማዊት ከተማ ትሆናለች ምን ያህል ሐሰተኛው ክርስቶስ በሚኖርበት ጊዜ እርኩሰትና ኃጢአት የቱን ያህል የአደባባይ ላይፍ ስታይል ሊሆን እንደሚችል እነዚህ ሁኔታዎች ያሳያሉ። ደግሞ አንዳንድ ሰዎች ሐሰተኛው ክርስቶስ ሶዶማዊ ፍናፍንት ሊሆን እንደሚችል ይናገራሉ። ምክንያቱም የሴቶችን ወግ የማይከተል እንደሆነ አይነት ነገር ሁሉ ብዙ የሚነገሩ አሉ። ወደፊት ስለ ሐሰተኛው ክርስቶስ አለ ያስተማርኩት ያዘጋጀው ትምህርት እናያለን። አሁን በመንመለከተው በዚህ ምዕራፍ ፀሐይ ተጎናጽፋ የምትታየው ሴት የምታመለክተው አይሁድንና እስራኤልን በመሆኑ ከእስራኤል ህዝብ ጋር የተያዘውን ትንቢታዊ ሁኔታ እንደሚናገር ለመረዳት ይቻላል። ይሄ የራእይ መጽሐፍ የሚያሳያት ሴት ማርያም ነች የሚሉ አሉ እና ቤተክርስቲያን ነች የሚሉ አሉ የተለያየ ትርጉም ይሰጡ አሉ። ነገር ግን ትንቢታዊ ነው። ማርያም ዛሬ በአካል በመድር ላይ በህይወት የለችም። ይሄ ሁኔታ ትንቢት ነው፣ ፕሮፌቲክ ነው፣ ወደፊት የሚፈጸም ነው። ስለዚህ እነዚህ ሁኔታዎች የሚያሳዩት የአይሁድን ህዝብ ነው። አይሁዳውያኖች በአለም ሁሉ ላይ ብዙ መከራና ስደት የደረሰባቸው ምክንያቱ ሲታይ እንቆቅልሽ ነው። በጣም የሚያስደንቅ ነገር ነው። እና ሴቲቱ የምታሳየው የእስራኤልን ህዝብ እንደሆነ በርካታ በነገራችን ላይ ኢቫንጀሊካል አስተማሪዎች ብቻ ሳይሆኑ ነን ኢቫንጀሊካል የሆኑ ኢስተርን ኦርቶዶክስ መምህራን ሁሉ በእስራኤልን ህዝብና በመጨረሻው ዘመን ያለውን ታሪክ የሚያሳይ እንደሆነ ብዙ የሚያምኑ እግዚአብሔር ሰዎች አሉ። ስለዚህ በታላቁ የመከራ ዘመን የአይሁዳውያን ሁኔታ ላይ ያተኮረ ነገር እንደሚካሄድ ለመረዳት በዚህ ክፍል ውስጥ አስቸጋሪ አይደለም። በራእይ ምዕራፍ 7 ከ12 የእስራኤል ነገድ የታተሙ 144,000 የሚሆኑ የአምላክ ባሪያዎች ተጠቅሰዋል። ምዕራፍ 7 ላይ እዚህ የራእይ መጽሐፍ ላይ 144,000 በጎ ወደሚሄድበት ሁሉ የሚሄዱ ታማኝ ወንጌል አገልጋዮች የሚሆኑ እንደሚነሱ ከ12 የእስራኤል ነገድ እንደሚመረጡ ይናገራል። ደግሞም ከፊል የሆነውን የቅድስቲቱን ከተማ በአሕዛብ መረገጥ የሁለቱ ምስክሮች በቅድስቲቱ ከተማ አደባባይ ሬሳቸው መጣል ሲታይ ራእይ መጽሐፍ በጣም በርካታ ጠንካራ በሆነ ሁኔታ ከኢየሩሳሌም ጋር የሚያዝ ከአይሁድ ጋር የሚያዝ ትንቢት ላይ ተኮር እንደሆነ እንመለከታለን። ጉዳዩ ዓለም አቀፍም ቢሆንም ዋና ኪ ፖይንቱ የሚካሄደው ዋናው ትዕይንቱ የሚካሄደው ኢየሩሳሌም ላይ እንደሆነ ማየት ይቻላል። የ144,000 መታተም በራእይ ምዕራፍ 11 ላይ የነ ቅድስቱ ከተማ መጠቀስ መለካቷ በአሕዛብ መረገጧ እንደገናም ደግሞ ሁለቱ ምስክሮች በዛ በኢየሩሳሌም ሬሳቸው መጣሉ እና በዚህ በራእይ ላይ ደግሞ እንደገና ፀሐይ ተጎናጸፈች ጨረቃ ከጉራበታቸው ነው ሴት መታየቷ እነዚህ ሁሉ ነገሮች ከአይሁድ ህዝብ ጋር የሚያዝ ነገር እንደሆነ እንድናይ ያደርገናል። ደግሞም እነዚህን ሁኔታዎች ስንመለከት በዚህ ምዕራፍ የምትታየውን ሴት አስመልክቶ የተለያዩ ቤተ እምነቶች የመጽሐፍ ቅዱስ ተማሪዎች ተለያዩ አስተያየቶች ይሰጣሉ። ጥቂቶቹ ከዚህ በታች ያሉት ናቸው። የሮማን ካቶሊክ ቤተክርስቲያን ሴቲቱ ድንግል ማርያም ነች ብለው አምናሉ። አንዳንዶቹ ራሷ የሮም ቤተክርስቲያን በሮም ስልጣን ተጎናጽፋ ነው የምትታየው በማለትም የሚናገሩም አሉ። ሮም ቤተክርስቲያን ነች። ድንግል ማርያም ልጇን በሰማይ ላይ አልወለደችም ወገኖች። ሌሎች ደግሞ የአዲስ ኪዳን ቤተክርስቲያን ነች ብለው የሚያምኑ አሉ። በዚህ አይነት አመለካከት የትኛዋን ቤተክርስቲያን ነው ተብሎ ሲጠየቅ በጌታ ዘመን ያለችውን ቤተክርስቲያን በሐሰተኛው ክርስቶስ ዘመን ያለችውን ቤተክርስቲያን ታመለክታለች፣ በብሉይና በአዲስ ኪዳን ያሉትን ቅዱሳን ሁሉ በአንድነት ሆኖ የሚሰሯትን ቤተክርስቲያን ታሳያለች ይላሉ። አንዳንዶች የብሉይ ኪዳን ቤተክርስቲያን መሲሁን ለመውለድ ማማጧን ነው የሚያሳየው ይላሉ። አገር በእውኑ ታመጣለችን? እንደዚህ ባንድ ቀን ስለዚህ የምጥ ነገር አላደለም ሲታይ ጀነራሊ አይሁድን ነገር ሊያሳይ ስለሆነም የራእይ የሚያመለክተው ክርስቶስ ኢየሱስ በስጋ የተወለደባትን እስራኤልን ነው የሚያሳየው የሚሉ አሉ። ያመለካከት በርካታ የቤተክርስቲያን አባቶች የተለያዩ የስነ መለኮት መምህራን የሚቀበሉት አስተያየት ነው። ሴቲቱ እስራኤልን ለማሳየቷ የተለያዩ የብሉይ ኪዳን ትንቢቶች የሚያመለክቱት እውነት ሲታይ ብዙ ማስረጃ እንዳለ እናያለን። ይህንን ሁኔታ ለመመልከት አንድ መሰረታዊ ነጥብ መውሰድ ይኖርብናል። በታላቁ መከራ ዘመን ሐሰተኛው ክርስቶስ በአርማጌዶን ጦርነት እስራኤልን ለመውረር ሲመጣ አይሁዳውያን በተደጋጋሚ በነቢያቶቻቸው የተነገራቸው ያዕቆብ መከራ በመባል የሚጠራው መከራ እንደሚደርስባቸው ነቢያቶቻቸው ሁሉ በብዙ መልክ የተናገሩት እንደሆነ የታወቀ ነው። በዚህ መከራ ጊዜ ሽሽት እንዲያደርጉ በብሉይም ነቢያትም ሆነ በጌታ በኢየሱስ ክርስቶስ ተነግሯቸዋል። ይህ ወረራ ሥራ በሚካሄድበት ጊዜ ሐሰተኛው ክርስቶስ ለአርማጌዶን ጦርነት የምድር አሕዛብ ሁሉ ሲሰበሰቡ ከወረራው ነፃ የሚሆኑት አገሮች ኤዶም፣ ሞአብ እንደሚሆኑ ነቢያቶች ይናገራሉ። ያ ወረራ ሲመጣ የዓለም ሁሉ አሕዛብ በኢየሩሳሌምና በአይሁድ ሕዝብ ላይ ሲመጡ ነቢያቶች ይህን ያሳያሉ። በርካታ ጥቅሶች ልስጣችሁ ይህንን ለምትጽፉ ሰዎች። ኢሳይያስ ምዕራፍ 16 ከቁጥር 1 እስከ 5ን ብትመለከቱ መጽሐፍ ቅዱስ በዚህ ላይ የሚናገረው ነገር እንዳለው እናያለን። ኢሳይያስ ምዕራፍ 16 ከቁጥር 1 ጀምሮ ስንመለከት እግዚአብሔር የተመሰገነ ይሁን። ኢሳይያስ ምዕራፍ 16 ላይ ስንመለከት የምናየው ጥቅስ እንዲህ ይላል፣ ስለ ደማስቆ የተነገረ ሸክም፣ እነሆ ደማስቆ ከተማ ከመሆን ተቋርጣለች፣ በአድማና የፍርስራሽ ክምር ትሆናለች። ከተሞቿ ለዘላለም የተፈቱ ይሆናሉ፣ ለመንጋ ማሰማሪያ ይሆናሉ። ምሽግም ከኤፍሬም መንጋ ይቅርታ፣ ባትሪ አልቆ ነው። እግዚአብሔር ይመስገን። እና ምን ይላል? ምሽግም ከኤፍሬም መንግስትም ከደማስቆ ተወገደች፣ የሶርያም ቅሬታ እንደ እስራኤል ልጆች ክብር ይሆናል ይላል የሰራዊት ጌታ እግዚአብሔር ይላል። ምዕራፍ 16 ነው፣ ይቅርታ። በምድርም ላይ ለሰለጠነው አለቃ የበግ ጠቦቶችን በምድረ በዳ ካለችው ከሴላ ወደ ጽዮን ሴት ልጅ ተራራ ስደዱ። እንደሚበር ወፍ እንደ ተበተኑም ጫጩቶች እንዲሁ የሞአብ ሴቶች ልጆች በአርኖን መሻገሪያዎች ይሆናሉ ይላል። አያችሁት? በአርኖን መሻገሪያዎች ይሆናሉ እና መሰብሰቢያ ቦታ እንደሚሆን ሞአብ የተሰደዱትን ሸሽግ የሚሏት ስፍራዎች በዚያ ሊሆኑ እንደሚችሉ መዝሙር 60 ከ6 እስከ 12 ላይ ስንመለከት በተለይ በዚህ ላይ ቁጥር 3ን ብትመለከቱት በጣም ደስ ይለኛል። እስከ 5 ድረስ ነው። ምዕራፍ 16 ከቁጥር 1 እስከ 15 በኢሳይያስ ላይ ምክርን ምከሪ፣ ፍርድን አድርጊ፣ በቀትር ጊዜ ጥላሽን እንደ ሌሊት አድርጊ፣ የተሰደዱትን ሸሽጊ፣ የሸሹትን አትግለጪ ይላል። አያችሁት? እስራኤላውያኖች ከኢየሩሳሌም ወጥተው ሐሰተኛው ክርስቶስና የእስራኤልን ሕዝብ ለመውጋት የመጡትን ሸሽተው የሚሄዱበት የሚሸሸጉበትን ቦታ የሞአብን ምድር መደበቂያ ያደርጋል። ሚድል ኢስት ውስጥ ያለች ከተማ ነች፣ አገር ነች። መዝሙር 60 ከ6 እስከ 12 ላይ መዝሙር 108 ከ8 እስከ 13 ኤዶምያስ ጽኑ ከተማና መሸሸጊያ መሆኑን ያሳያል። ዳንኤል ምዕራፍ 11 ከቁጥር 36 እስከ 45 ኤዶምያስና ሞአብ ከአሞን ልጆች የበለጡት ከሐሰተኛው ክርስቶስ ጥቃት እንደሚድኑ ያሳያል። ሕዝቅኤል ምዕራፍ 20 ከቁጥር 33 እስከ 44 ላይ እስራኤል ከአሕዛብ ሁሉ ከተሰበሰቡ በኋላ በምድረ በዳ ጌታ እንደሚፋረዳቸው ይናገራል። ማቴዎስ 24 15 እስከ 22 ላይ የአይሁድን ሽሽት አስመልክቶ ጌታ የተናገረው ትንቢት አለ። ሽሽታችሁ በሰንበት እንዳይሆን ይላል። ስለዚህ አይሁዳውያኖች እንደሚሸሹ ከከተማቸው ወጥተው ከሚመጣባቸው ከፍተኛ ጥቃት የተነሳ አገራቸውን ለቀው እንደሚሄዱ
ቀደም ብለን ያጠናነው በዳንኤል መጽሐፍ የተጠቀሰው የሰባው ሱባኤ ጉዳይ ስንመለከት የሱባኤው ትንቢት ሙሉ በሙሉ የሚመለከተው ኢየሩሳሌምና እስራኤላውያን እንደሆነ አይተን ስለነበር ሰባኛው ሱባኤ በሚካሄድበት ጊዜ ይሄ ከላይ ያያችሁት የነቢያቶች የሚናገሩት ሽሽት በመጨረሻው ዘመን ይካሄዳል። ስለዚህ በዚህ በራእይ መጽሐፍ ከምዕራፍ 6 ጀምሮ በሰባት ማህተም የታተመ መጽሐፍ መፈታት ከጀመረበት ጊዜ አንስቶ ከሰባው ሱባኤ ቀረው ሰባኛው ሱባኤ እንደሚፈጸም እናያለን። የእስራኤል ጉዳይ ከአዲስ ኪዳን መጽሐፍት ሁሉ ይልቅ ሰፊ ስፍራ ተሰጥቶት አተኩሮ የሚናገረው ይሄ ራእይ መጽሐፍ በሰባኛው ሱባኤ ዳንኤል የተመለከተውን ትንቢት እግዚአብሔር ሊፈጽም ያለበት ዘመን ውስጥ ዓለም መግባቷን እንደሚያሳይ እንመለከታለን። ሴቲቱ እስራኤል መሆኗን የሚያሳዩ ጥቅሶች በርካታ ጥቅሶች ብዙ እግዚአብሔር ሰዎች የሚጠቅሷቸው ላሳያችሁ። ኢሳይያስ ምዕራፍ 16 ላይ ወደ ሞአብና ኤዶም መሄዷ ተነግሯል። ምሳሌ አይደለም፣ እነዚህ ነገሮች ሊትራሊ የሚሆኑ ናቸው። ኢሳይያስ 63 ከ1 እስከ 5 የእስራኤልን መጠበቅ ያወራል። ኢሳይያስ 42 ከ11 እስከ 13 በዋሻ የተደበቁ አይሁድ ለጌታ እንደሚዘምሩ ይናገራል። መዝሙር 60 ከ6 ከ12 ኤዶም ከሐሰተኛው ክርስቶስ መጠበቋን ያሳያል። ሕዝቅኤል ምዕራፍ 20 ከ33 ከ44 ከግብጽ እንዳወጣት እስራኤልን ለመዋጀት እንደገና ወደ በረሃ እንደሚያወጣት እግዚአብሔር ያሳያል። አያችሁት? እነዚህን ጥቅሶች ሁሉ ለማየት በጣም ጊዜ ይጠይቃል። በርካታ ጥቅሶች ሆሴ ምዕራፍ 2 ከ14 እስከ 23 እስራኤል ሸሽታ የምታበልጥበት በረሃ እንዳለ ጌታችንም በ24ኛው ማቴዎስ ምዕራፍ ከ15 ከ22 ይህን እንደሚናገር የጥፋት ርኩሰት ጋር በተያያዘ እንዲሸሹ ራእይ 12 እንዳየነው እንግዲህ እና ምዕራፍ ከዚህ ራእይ ምዕራፍ 12 ላይ እንደምንመለከተው ሴቲቱ ከዚህ አውሬ ሸሽታ ወደ በረሃ እንደምትሄድ ማርያም በእንደዚህ ያለ መንገድ ተሰዳ አልሄደችም፣ ወይም ማንም ቤተክርስቲያን እንደዚህ ባለ መንገድ አልሄደችም። ስለዚህ ይህ ስደት የሚካሄደው በአይሁድ ህዝብ ላይ እንደሆነ እንመለከታለን። ፀሐይ ተጎናጽፋ ጨረቃ ከግሯ በታች ማድረጓ ምንን ያሳያል? ሴቲቱ የተጎናጸፈችው ፀሐይና ጨረቃ የሚያሳየው ለዓለም ሁሉ ብርሃን የሆነውን የጌታን ቃል ለዓለም ማስገኘቷን ነው። አይሁዳውያኖች ለኛ ያመጡት ብዙ በረከት አለ። ሐዋርያው ጳውሎስ በሮሜ መጽሐፍ ላይ በጣም በሚደንቅ ሁኔታ ይሄንን ተናግሯል። ቀደም ባሉ ጊዜያቶች አይሁዳዊ ማን ነው በሚል ርዕስ በጣም የሚገርም ትምህርት በሬዲዮ አስተምሬያለሁ። እግዚአብሔር የተመሰገነ ይሁን። አይሁዳውያኖችን ሐዋርያው ጳውሎስ እንዴት እንደሚገልጻቸው ምዕራፍ 9 ላይ ተመልከቱ። ከቁጥር 4 ጀምሮ እነርሱ እስራኤላውያን ናቸው። ልጅነት፣ ክብር፣ ኪዳን፣ የሕግ መሰጠት፣ የመቅደስ ሥርዓት፣ የተስፋው ቃላት ለነርሱ ናቸው። አባቶች ለነርሱ ናቸው። ከነርሱ ክርስቶስ በስጋ መጣ። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ቅዱሳት መጽሐፍት ማተሚያ ቤት ባልኖረበት ዘመን በጥንቃቄ መጽሐፍቶችን ከጥንት ጀምረው ጠብቀው ለዓለም ሕዝብ ያደረሱ ባላደራዎች ናቸው። እዳ አለብን እኛ ለአይሁድ ሕዝብ ልንጸልይ። እግዚአብሔር ይህን ማስተዋል ይስጠን። ይሲ ልጅነት እድል የተሰጣቸው ናቸው። እግዚአብሔር ክብር በመካከላቸው አደሩ ናቸው። እስራኤል በሚለው መጠሪያ እግዚአብሔር ባወጣው መጠሪያ እኛ ለልጆቻችን የምንሰጠው ስም ፈርስት ሃንድ የተሰጠው ለነሱ አባት ለያዕቆብ ነው። የተስፋ ቃላቶች ዳይሬክትሊ ነቢያቶች የተናገሩላቸው ሰዎች ናቸው፣ ህዝቦች ናቸው። ጌታ ኢየሱስ በስጋ ከነሱ መጥቷል። ትልቅ ነገር ነው ይሄ ወገኖቼ። እግዚአብሔር የተመሰገነ ይሁን። ስለዚህ እነዚህ ነገሮች ሁሉ ያሏቸው ስለሆኑ እነሱ ያላቸው ሁኔታ ሲምቦላይዝ አርጎ ሲያመለክት ነው የሚያሳየው። ሴቲቱ የተጎናጸፈችው ፀሐይና ጨረቃ ይሄንን ያሳያል። በብሉይ ኪዳን ዘመን በነቢያት በታላቁ መከራ በጨለማው ዘመን በ144,000 እና በሁለቱ ምስክሮች ይሄንን እንደምታደርግ 144,000 የሚሆኑ በጉ ወደሚሄድበት የሚሄዱ ታማኝ የክርስቶስ ተከታዮች በታላቁ መከራ የሚገኙት ከአይሁድ ህዝብ ነው። ይሄ ራሱ ፀሐይን መጎናጸፏ ጨረቃ ከግሯ በታች መሆኑ ሲምቦላይዝ የሚያደርገው ከነሱ የሚወጣው 144,000 የመከራ ዘመን አገልጋይ መኖር ማለት አሜዚንግ። እግዚአብሔር የተመሰገነ ይሁን። በታላቁ መከራ ጊዜ በታማኝነት ጌታን የሚያገለግሉ መኖራቸው። ሁለቱ ምስክሮች ሬሳቸው ከሐሰተኛው ክርስቶስ ጋር የሚፋለሙ በዛን ዘመን በመጨረሻው ዘመን ካለ ከክፋት ኃይል ጋር ገትረው የሚይዙ የእግዚአብሔር ታማኝ ባሪያዎች እነሱ የሚገደሉት በኢየሩሳሌም ሬሳቸው እንደሚወድቅ ያነበብናቸው ሁሉ ከአይሁድ ሕዝብ የሚወጡ ናቸው። ይህ የወርቅ መቅረዝ ሆነው ከተመሰሉት ከሰባቱ አብያተ ክርስቲያናት ጋር ሲታይ መልካም መገናዘብ ያስገኝልናል። ሰባቱን አብያተ ክርስቲያናት በአይነ ህሊናችን እንመልከት። ሰባቱ አብያተ ክርስቲያናት እያንዳንዳቸው በተጻፈላቸው መልእክት ሲታይ ሞተሃል የተባለል፣ እውርነ ደንቆረነ የተባለል እና ጌታ ያመሰገናቸው የነቀፋቸው በርካታ ቤተ ክርስቲያኖች አሉ። ነገር ግን ከጌታ ሲታዩ ሰባት የወርቅ መቅረዞች አይደለም ሰባት ከዋክብት በእነሱ መካከል የሚመላለስ ሰባት ከዋክብቱን በእጁ ያዘ ሆኖ ከቤተ ክርስቲያናቱ ጋር ያለውን ግንኙነት ቤተ ክርስቲያኑንም በወርቅ መስሎ ያሳየ ጌታ ነው። ኢየሩሳሌም ወደፊት ደግሞ እንዲሁ 144000 የሚያህሉ ታማኝ አገልጋዮች የሚወጡባት ወደፊት ታድሳ ወደ እግዚአብሔር የምትመለሰውን በዚህ መልክ መጽሐፍ ቅዱስ ማቅረቡ ሲሚላር የሆነ ሊሆን እንደሚችል ማየት እንችላለን። በሌላ በኩል ሴቲቱ የ12 ከዋክብት አክሊል ማድረጓን ከዮሴፍ ህልም ጋራ ከተያዘ ፀሐይና ጨረቃ እስራኤል ህዝብና እናትና አባት የሆኑትን ያዕቆብና ራሔልን እንደሚያሳይ ሁሉ የዮሴፍ ህልም ያሳያል አይደል? ፀሐይና ጨረቃ ሲሰግዱልኝ አየው አይደል? እና እነዚህ ነገሮች ስናገናዝበው ከእስራኤል ህዝብ ጋራ የሚያዝ መሆኑን መጽሐፍ ቅዱስ እርስ በርሱ በሚያመሳክራቸው ጥቅሶች ማየት ይቻላል። ሴቲቱ ፀሐይን ስትጎናጸፍ ጨረቃ አንድ ግን ከግሯ በታች ረግጣ ትታያለች። ይህ የሚያሳየው ፀሐይ የእውነተኛ ብርሃን ምንጭ ስትሆን ጨረቃ የብርሃን ምንጭ አለመሆኗን በመገንዘብ የሐሰት ብርሃን ምንጭ የሆኑትን ከግሯ በታች ማድረጓን በእውነተኛ ነገር ላይ መቆሟን ያሳያል ብለው የሚፈቱ የእግዚአብሔር ሰዎች አሉ። የብርሃን መልአክ መስሎ የሚሰራውን ዲያብሎስን ከግሯ በታች በማድረግ በሐሰተኛ መናፍስት የሚመጣውን ነገር ሁሉ ገሸሽ ያደረገች መሆኗን ያሳያል። አንዳንድ ተርጓሚዎች እንደሚናገሩት ሴቲቱ በብሉይ ኪዳን በሕግ በኩል የተገለጠውን የጌታን ብርሃን እንደ ጨረቃ ስታበራ፣ ብሉይ ጥላ በሆነላት አዲስ ኪዳን ደግሞ የዓለም ብርሃን የሆነውን ጌታ ኢየሱስ ክርስቶስን እንደ ፀሐይ እንደተጎናጸፈችው መታየት ይችላል ብለው ይተረጉማሉ። እንግዲህ ትርጉሞች ሲምቦሊክ ትርጉሞች ትክክለኛው ይሄ ነው ለማለት በጣም አስቸጋሪ ነው። ይሁን እንጂ እነዚህ ነገሮች ሁሉ መልካም እይታን የሚፈነጥቅ ባህሪ ያላቸው፣ ፀሐይዋ ጌታ ኢየሱስን ስታመለክት ጨረቃዋ ደግሞ ብሉይ ኪዳንን ታሳያለች ይላሉ። በእርግጥ ብሉይ ኪዳንን በዚህ መልክ ካየን ብሉይ ኪዳንን በደንብ የተጎናጸፈች የእስራኤል ሕዝብ ነው፣ እግዚአብሔር ይመስገን። ስለዚህ እነዚህን ሁኔታዎች ሁሉ መመልከት እንችላለን። የ12ቱ ከዋክብት አክሊል በዘፍጥረት 37 ከ9 እስከ 10 ዮሴፍ በተመለከተው ሁሉ 11 ከዋክብት ሲሰግዱለት ተመልክቶ ነበር። የእስራኤል ነገድ በ12 ነገድ የተከፈለ በመሆኑ ይህንን የሚያመለክት እንደሆነ ነው የሚታየው። በራእይ ምዕራፍ 7 ላይ እንደተመለከትነው በመላእክቶች የታተሙት 144000 ከ12ቱ ከእስራኤል ነገድ ነው። ስለዚህ 12ቱን ነገዶች ያመለክታል። ምክንያቱም ራእይ መጽሐፍ ላይ እቺ ሴት ያላትን ነገር ልብ ብለን እንመልከት። ራእይ መጽሐፍ ላይ ያላትን ነገር እንየው። እግዚአብሔር የተመሰገነ ይሁን። ታላቅ ምልክት በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከግሯ በታች ያላት በራሷ ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች ነው የሚለው። ስለዚህ እነዚህን ሁኔታዎች ይህች ሴት ከላይ እንደተመለከትነው እንግዲህ እስራኤል በመሆኗ በራሷ ላይ 12ቱ ነገድ እንደ አክሊል በራሷ ላይ ማድረጓን ከነርሱ የተውጣጣች ሴት መሆኗን ያመለክታል። አገር በሴት ትመሰላለች። በብሉይ ኪዳን እስራኤላውያኖችን እግዚአብሔር ሚስቴ ይላቸው ነበር እና አጭቼሻለሁ ይላቸዋል። ስለዚህ በተለያዩ አይነት ቋንቋዎች እግዚአብሔር ባላቸው እንደሆነ እግዚአብሔር ሲምቦሊክ በሆኑ ላንጎች ሲናገር እንመለከታለን። ከዳ የተኛይቱ እስራኤል እያለ ባሏን ጥላ እንደምትሄድ እንደምታመነዝር ሴት ሁሉ ነቢያቶች ሲናገሯቸው ይታያል። የወለደችው ልጅ ጌታ ኢየሱስ ራሱ እንደሆነ ምንም የሚያሳስት አይደለም። ይህንን ለመረዳት ስለ ልጇ የተሰጠውን መግለጫ መመልከት ይበቃል። አሕዛብን በብረት በትር የሚገዛ ነው። ልጇ ወደ ዙፋኑ ተነጠቀ ይላል። ስለዚህ ጌታ ኢየሱስን ዳይሬክትሊ ያሳያል። በዚህ ቦታ ላይ ሌላው የተገለጠው ቀይ ዘንዶ ነው። የተጠራበት ስሙ በመጽሐፍ ቅዱስ ላይ ብቻ ከ13 ጊዜ ባላነሰ ጊዜ ሰይጣን ዘንዶ ተብሎ ተጠቅሷል። እና ስንመለከት በቁጥር 3 ላይ እዚህ ስናየው ምን ይላል? በሰማይ ሌላ ምልክት በሰማይ ታየ፣ እነሆም ታላቅ ቀይ ዘንዶ ይላል። ይሄ የሚያሳየው ከአቤል ጀምሮ ያፈሰሰውን ደም ነው ይላሉ አንዳንድ እግዚአብሔር ሰዎች። ታላቁ ዘንዶ በቁጥር 9 ላይ እዚህ ላይ ሲናገር ምን ይላል? ዓለሙን ሁሉ የሚያስተው ዲያብሎስ ሰይጣን የሚባለው ታላቁ ዘንዶ ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ ብሎ ምን ይላል? እርሱም የቀደመው ምን እባብ ይላል። ስለዚህ የመጀመሪያውን ሰይጣን አዳምና ሔዋንን ያሳተው እንደሆነ ማየት ይቻላል። ነቢያት በዚህ ዓለም አምላክ ስር ያሉትን ነገስታት እርሱ በተጠራበት ስም ይጠሯቸው ነበር። በሕዝቅኤል 9:3 ላይ ወንዙ የኔ ነው ለራሴም ሰርቻለሁ የምትል ታላቅ አዞ የግብጽ ንጉስ ፈርዖን ሆይ ይላሉ። ታላቅ አዞ የግብጽ ንጉስ ፈርዖን ሆይ ይላል። እንዲሁ በኤርሚያስ 51 ላይ ቁጥር 34 ላይ የባቢሎን ንጉስና ናቡከደነጾር በላኝ ከፋፈለኝ እንደ ባዶ ቃማ አደረገኝ እንደ ዘንዶም ዋጠኝ ይላሉ። ስለዚህ ነገስታቶችን በእንደዚህ በአውሬ መልክም ሲጠሩ መጽሐፍ ቅዱስ ላይ ይታያል። መጽሐፍ ቅዱስ ላይ ታላቁ ዘንዶ የተጠቀሰበት እዚህ ላይ ሌላ ስም አለው። ሌላው ምንድነው? ዲያብሎስ። ዲያብሎስ የሚለው ስም የሚያሳየው አሳሳች እና ብላስፌመስ የሆነ ነገር የሚያደርግ እንደሆነ ነው። ተሳዳቢ ላሉ አንዳንድ ሰዎች ሰይጣን የሚለው የጌታ ልጆች ሁሉ ተቃዋሚ መሆኑን ያሳያል። የወንድሞቻችን ከሳሽ ቁጥር 10 ላይ እዚህ ላይ ተጠቀሰው ኢየሱስ ጌታ ኢየሱስ ጠበቃ ከመሆኑ በፊት ቅዱሳንን የሚከስ እንደሆነ ሁልጊዜ ኢዮብን ከሷል፣ ኢያሱን ከሷል። ሰይጣን ከሳሽ ነው። በሰዎች ህይወት ያለውን ጉለት እየተጠቀመ ይከሳል። ነገስ በዚህ ቦታ ላይ ቅዱሳኑ ድል ሲነሱት የሚታየው በበጉ ደምና በምናቸው ቃል በመስከረ የዲያብሎስን ክስ በሰራው ድልም ይነሳ ማንም የለም። በበጉ ደም ብቻ ነው። ክብር ለእግዚአብሔር ይሁን። ጅራቱ በዚህ ቦታ ላይ ተጠቅሷል። በኢሳይያ 9:15 ላይ ሲናገር በሐሰት የሚያስተምር ነቢይ እርሱ ጅራት ነው ይላል። የሐሰትን አሰራር ለማሳየት ነቢያቶች ይጠቀሙታል። ስለዚህ ሰይጣን በዘንዶ በተመሰለው ኃይሉና በጅራቱ በተመሰለው በማታለል ጥበቡ ብዙዎችን እንደሚያሳስት የሚያሳይ ሲምቦሊክ ላንጉዌጅ ነው። በጅራቱ የሰማይን ሲሶ ከዋክብት መሳቡ ምን ያሳያል? ሰይጣን ከመንግስተ ሰማይ በወደቀ ጊዜ የሰማይን መላእክት በማሳሳት ማስከተሉን፣ በአራተኛው መቶ ክፍለ ዘመን የነበረው የሮም መንግስት በንጉስ ማክሲሚየም አማካይነት በእስያ ክልል በነበረው ግዛቱ ያሳደዳቸውን የቤተ ክርስቲያን መሪዎችን ያሳያል ብለው ደግሞ የሚተረጉሙ አሉ። ብዙ የእግዚአብሔር ሰዎች ትንቢትን ሲተረጉሙ በዘመናቸው ያለውን መከራ ኢንቴንሲቲ ያውና በራእይ መጽሐፍም ሆነ በሌሎች ትንቢቶች ያሉትን በዚያን ዘመን የተገለጡትን ክፎቹን መሪዎች በቃ ዘንዶ ይሄ መሪ ነው እንደዚህ ያደረገው እንደዚህ ነው ያሉ እንደ ዘመናቸው ይተረጉሙታል። በከዋክብት የተመሰሉት በዓለም ላይ የሚነክሱ መሪዎች ስለሆነው ሰይጣን እነዚህን መሪዎች በኃይሉና በማታለሉ ተከታዮቹ እንደሚያደርጋቸው ይናገራሉ። በጣም ኮመንሊ ብዙዎቻችሁ መታቁት ሲሶ መላእክትን መላእክቶች ሰይጣንና መላእክቱ ስለሚል እዚህ ላይ እነዚህ መላእክቶች በእግዚአብሔር መንግስት ውስጥ የመጀመሪያው አሳች ተሳሳች ሆኖ የሚታወቀው ዲያብሎስ ስለሆነ የሐሰት አባት ተብሎ እግዚአብሔር በፈጠራቸው ፍጥረቶች ውስጥ ከእግዚአብሔር እውነት ከሆነ አምላክ የወጣ የኑሮ ራእይና መንገድን በማሳየት የመጀመሪያው ሰይጣን በመሆኑ የሱን ፈለግ የተከተሉት ሌሎች መላእክቶች እዚህ ላይ ስለተጠቀሱ ዲያብሎስና መላእክቱ ይላል። አይደለም እዚህ ላይ እንደምትመለከቱት ዘንዶም ከመላእክቱ ጋር ተዋጋ ይላል። ስለዚህ እነሱን እንደሚያሳይ ነው በብዛት በበኩሌ ማየት የሚቀለኝ። ሰባት ራሶች ምን እንደሚያመለክቱ ብዙ አስተያየቶች ይሰጣሉ። እዚህ ላይ ሰባት ራሶች እንዳሉት ይናገራል። 10 ቀንዶች እንዳሉት ይናገራል። 7 ዘውዶች እንዳሉት ይናገራል። የክፋት ሁሉ ምልክት የሆነውን የሮምን መንግስት 7 ደረጃዎች ያሳያል የሚሉ አሉ። ምንጊዜም ሰይጣን በዚህ ዓለም ላይ ሲሰራ ባሉት ኤግዚስት በሚያረጉት መንግስታቶች ውስጥ ይሰራል። እና ሰይጣን ሁልጊዜ የሰይጣን መንግስት በዚህ ዓለም ላይ ሲሰራ በዓለም ላይ ያሉትን መንግስታት ሲስተሙን ሁሉ ይጣቀማል። ስለዚህ የእግዚአብሔር ሰዎች ለምሳሌ ዳንኤል መጽሐፍ ላይ ከዚህ በፊት አይተናል። ወደሱ ጋር ለጸለየው ጸሎት መልስ ይዞ የመጣው መልአክ ወደ ዳንኤል ጋር በሚመጣበት ጊዜ 21 ቀን ሙሉ ጸሎቱን መጸለይ በጀመረበት ቀን ነበር እግዚአብሔር መልስ የሰጠው። ነገር ግን 21 ቀን ሙሉ ግን የዘገየበት ምክንያት ሲናገር ምን አለ መልአኩ? የፋርስ መንግስት አለቃ ስንት ቀን ተቋቋመ ይላል? 21 ቀን ተቋቋመ ይላል። የፋርስ መንግስት አለቃ ማለት የፋርስ ንጉስ ፊዚካል ባዲ ያለው ንጉስ ማለት አይደለም። አያችሁት? የፋርስ መንግስት አለ፣ ከርሱ በስተጀርባ ማን አለ ማለት ነው። ኢንቪዚብል የሆነ ኃይል አለ ከአንድ መንግስት በስተጀርባ። ይህንን በዳንኤል መጽሐፍ ላይ በደንብ ታያላችሁ። አንዳንድ ጊዜ ስንጸልይ አንድ እግዚአብሔር ሰው ሲጸልይ ማረሰው በአንድ መጽሐፍ ላይ ለአንድ ልጅ ታሞ በአንድ ከተማ ጸሎት ተሰጥቶት ሸክም በሸክም ሲጸልይ የሆነ መንፈስ አርምድ የሆነ በቃ ልክ እንደ ግላዲያተር በቃ አርምድ የሆነ መንፈስ ወታደር ሚድል ኤጅ ዘመን ወታደሮች የሚለብሱትን አይነት አለባበስ የለበሰ ሆኖ ሲቋቋሙ ሰይፍ ይዞ ያያል። በራእይ እየጸለየ ያለ ና ጌታ ሆይ ምንድን ነው ሲል ይሄ የምትጸልይለት ልጅ ባለበት ከተማ ላይ የሚሰራ መንፈስ ነው አለው። ስለዚህ የሐፍ ክርስቲያኖች ይህን መረዳት አለብን። ዓለም በሞላው በክፉ እንደተያዘ መጽሐፍ ቅዱስ ይናገራል። ዓለም በሞላው በክፉ የተያዘ ነው። ሰይጣን የዚህ ዓለም አምላክ ነው። አያችሁት? ጌታ ኢየሱስ መንግስቴ ከዚህ ዓለም አይደለችም ብሏል። ብዙ ጊዜ ክርስቲያኖች ችግርም ይሆንብን እንደ እግዚአብሔር ሁሉን ቻይ ሁሉን በሁሉ ላይ ስልጣን አለው አይደለም ወይ እንላለን። አሁን ግን what you have to understand ምንድነው? እግዚአብሔር በሉዓላዊ ስልጣኑ ኢየሱስም ሞቶ ከተነሳ በኋላ የጌቶች ጌታ ነው። በሰማይ በምድር ስልጣን ሁሉ ምንድነው? የሱ ነው። ግልጽ ነው። ስለዚህ በአሸናፊነት በኃይል በስልጣን ፈቃዱን በማድረግ ከእግዚአብሔር በላይ ወይም እንደ እግዚአብሔር የሚሆን ማንም የለም። ክብር ለእግዚአብሔር ይሁን። ነገር ግን የዚህን ዓለም መንግስት በሰይጣን ስር ያለውን ግን በማዳን ኃይሉ እግዚአብሔር ወደ ራሱ እያመጣ ያለበት ጊዜ ስለሆነ ሰዎችን በፈቃዳቸው በወንጌል ጥሪ እየሰበሰበት ያለበት ጊዜ ስለሆነ ከጨለማው መንግስት እየፈለሱ ያሉበት ጊዜ ስለሆነ አሁን በጸጋ ወንጌል ሰዎች ይማረካሉ። በዚህ አይነቱ ሁኔታ የጨለማ መንግስት አለ፣ የእግዚአብሔር መንግስት አለ። ክርስቲያኖች ምን ጊዜ መፍራት የሌለብን። እኛ ድሮ በደርግ ጊዜ ካድሬዎች ሽጉጥ ታጥቀው ግንባራችንን በጥይት ኤኒ ታይም ለመምታት መብት ያላቸው ካድሬዎች ጋራ سنፋለም እኔ ልንገራችሁ ኃይል የሆነን ብዙ ቅዱሳን ምስክር የሆኑበት በእግዚአብሔርን ታላቅነት ያየንበትን ህይወት ኖረን አይተናል። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ስለዚህ ማንም ኃይል በመድር ላይ የናንተን መንፈሳዊ ህይወት ጌታን አምነን የምንኖረው ኑሮ ጌታን አምኝ የምኖረው ኑሮ ማንም ኢንቲሚዴት አድርጓችሁ ልትኖሩ የምትችሉት አይደለም። ኢየሱስ የጌቶች ጌታ ነው። ክብር ለእግዚአብሔር። ትላንት ወደ ከሰዓት ላንድ መጽሐፍ አነብ ነበር። አንድ ሰው የሰይጣናዊ ስራዎች በዚህ ምድር ላይ በድብቅ የሚካሄዱትን ያጋለጠ የሚያገለግል ሰው ነው መጽሐፍ ጽፏል ይሄ ሰው። እና ይሄንን የምታጋልጠውን ኤክስፖዝ የምታረጋውን ነገር ባታቅ ማንንም ሊገታን አይችልም ዲስትሮይ እናረጋለን እናጠፋለን ብለዋሉት። እና ስልክ ደውለው ነው የሚነግሩት። ደብዳቤ ሁሉ ጽፎ ይሰጡታል እና በጣም ትሬትን ያደርጉታል። እና ከሚስቱ ጋራ አንድ ቀን ማታ ከሬዲዮ ስቴሽን ከሚሰራበት ቦታ ልክ ሲወጣ መኪናውስ ገብቶ ሊወጣ ሲል ለመግደል እሱን መኪና የነዳ በሚያስደንቅ አይነት ፍጥነት በቃ ሄር ስፕሊት በሆነ ዲስታንስ ነው ያመለጥኩት አለ። ይሄ በተአምር ካልሆነ በእንደዚህ ያለ ሁኔታ ልትተርፍ አትችልም ነበር ብለው ሰዎች አሉት። ከዛ ደብዳቤ ሁሉ ጻፉለት። There is no any power እኛ ሊቋቋመን የሚችል ዲስትሮይ እናረጋለን ይሉት ነበር። ውድ ወገኖቼ ሰይጣን ነፍሰ ገዳይ ነው። በሃይማኖት ሰዎች ውስጥ ገብቶ ነፍሰ ገዳይ ነው። you have to know this በፖለቲካኛ ሰዎች ውስጥ ገብቶ ነፍሰ ገዳይ ነው። ሰይጣን ስራ ሁሉ ነፍስ መግደል ማጥፋት ነው። የዛቻ የማጥፋት ስራዎች ይሰራል። ግን ኢየሱስ ምንድነው? የጌቶች ጌታ ነው። ክብር ለእግዚአብሔር ይሁን። እኔ ድሮ በጣም ልጅ ይያለን በጣም ልጅ ይያለን በነበርንበት ጊዜ ትሬትን የሚያረጉን ሰዎች ነበሩ። እግዚአብሔር በብዙ አይነት አስደናቂ ሁኔታ ሁኔታ ነው መናገራችሁ መሳሪያ ይዘው ካድሮች ፍለፊታችን የሚያንቀጠቅጥ ነገር እየተናገሩ እነሱን ይያር በደበዳቸው ኢየሱስ አይተናል። ክብር ለእግዚአብሔር ይሁን። ስለዚህ ሰይጣን በዚህ ዓለም ላይ በሚይገዛል እና ሲገዛ ለሚታዘዙለት ነው ኃይሉና ስልጣኑ እንጂ በክርስቲያን ላይ ምንም መብት የለው። እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻቸዋለሁ ተብሎ ተጽፏል። The only thing እኔ ሁልጊዜ ለራሴ የማረገው ምንድነው? የጌታ ኢየሱስ ክርስቶስን ስም በጨለማ ኃይል ላይ ከመጥራቴ በፊት I want to make sure ራሴን ለጌታ ማስገዛቴ። ለምን? ምክንያቱም ለእግዚአብሔር ተገዙ ዲያብሎስን ምን አርጉት? መገዛት ሳይኖር ዲያብሎስን بنቃወም በሱ ግዛትና በሱ ፕሪንሲፕል የኖርን የጌታን ስም بنጠቀም ለየት ሆነ የት ነው ምን ሰራለ ነው ማለት አይደለም? ያለውበት መንግስት ጋራ ተጣልቼ ያለውበትን መንግስት ፋይት ከመያረግ ጎሬላ ጋራ እንዴት ነው ፋይት ማረገው? አይደለም? ሁለት ጣላት እንዳለው ሰው ነው መሆነው። ስለዚህ መጀመሪያ ለእግዚአብሔር ከተገዛሁለት ማንኛውንም የጨለማ ኃይል እባቡን የጌታን ስም የሚጠራ ሁሉ ምን ያረጋል? ክብር ለእግዚአብሔር ይሁን። ስለዚህ ሰይጣን በዚህ ዓለም ላይ በነገስታቶች በመሪዎች በስተጀርባ ባለው ሲስተም በስተጀርባ ይሰራል። ሰይጣን መንፈስ ነው። ተፈጥሮን ይጠቀማል፣ ሰዎችን ይጠቀማል፣ ሲስተምን ይጠቀማል፣ መሪዎችን ይጠቀማል። እነዚህን ማወቅ አለብን። ስለዚህ እነዚህ አምባገነን መሪዎች መነሳትንም ሁሉ ልናይ እንችላለን በዚህ ውስጥ ማለት ነው። 7 የሚለው ቁጥር በመመርኮዝ በክፋት የተጠበበ መሆኑን ያሳያሉ። 7 የፐርፌክሽን ምልክት ነው። ሰይጣን በዘንዶ ባህሪው በቃ በክፋት የተጠበበ በማጥፋት የተጠበበ የጥፋት ስራዎች ጥበብ የሞላው እንደሆነ ይታያል። ሊስን ወገኖች አዳምጡኝ። በጣም ብዙ ሰዎች ሰይጣን ተንኮለኛ የሆኑ አጥፊ ነገሮችን በመምከር በመርዳት እንዲረዳቸው ሰዎች እንደሚለምኑ ታውቃላችሁ። ፊልም አክተሮች መንፈስ እንዲገባባቸው አለ አይደለም፣ ሙዚቀኞች የሙዚቃን ነገር እንዲገልጥላቸው። ሰይጣን በጣም ጥበበኛ ነው። ባለጠጎች ሀብታም የሆኑበትን ዘዴ እንዲያገኙ ለሰይጣን የሚገዙ ባለስልጣኖች በስልጣን ላይ ሴቶች መስተፋቅር እያስደገሙ ወንዶች እንዲወዷቸው ወንዶች ሴቶች እንዲወዷቸው አለ አይደለም፣ አጋንንታዊ ኢሞራል የሆነ ግርማ ሰዎችን አጥመልምሎ የሚጥል የዝሙት ፍላጎት ሰዎች ላይ እንዲያደር። እነዚህ ሁሉ ከየት ነው የሚመጡት? ከሰይጣን ነው። ስለዚህ ሰይጣን በጣም በክፋት የተጠበበ መሆኑን ያሳያል። ባለፉት ዘመናት የተነበሩትን ነገስታት 10 ነገስታት ያሳያሉ ይላሉ አንዳንድ ሰዎች። 10ሩ ነገስታት እዛ ላይ በዚህ ላይ የተጠቀሱት 10 የሚል ቁጥር አለ። 7 10 አይነተኛ መለያዎች ናቸው። ለዚህ ለሐሰተኛው ለዘንዶ የተሰጡ መግለጫዎች ናቸው። 10 ቀንዶች፣ 7 ዘውዶች እነዚህ ሁሉ ይታያሉ። ስለዚህ 7 የሚለው ቃል ሙሉነትን ያሳያል። በምድር ላይ የነበሩትን መንግስታት ወደፊትም የሚነሳውን የሐሰተኛውን ክርስቶስ መንግስት በሙሉ በሰይጣን ቁጥጥር ስር መሆናቸውን ያሳያል። ምክንያቱም በዚህ ቦታ ላይ ቀንድ የሚለው 10 ቀንዶች፣ ዘውዶች እነዚህ ሁሉ በዓለም መንግስት ላይ ሰይጣን ያለውን ኮንትሮል ያመለክታል። ወደ ዙፋን የተነጠቀው ወንድ ልጅ እግዚአብሔር የተመሰገነ ይሁን ያው ጌታ ኢየሱስ እንደሆነ፣ ሴቲቱ 160 ቀን ስንት ቀን ነው እዚህ ላይ የተሰደደችው? ሴቲቱ የተሰደደችው 260 ቀን እንደተሰደደች በዛው እናያለን። ይህ የሚያሳየው በታላቁ መከራ ጊዜ እግዚአብሔርን የሚያድን እግዚአብሔር እስራኤልን እንዲያድን የሚጠብቅበትን ሁኔታ ነው። ወደ ተዘጋጀላት ወደ በረሃ እንዴት በእግዚአብሔር ተዘጋጅቶላት ወደ ነበረ ወደ በረሃ ስፍራ። በሚድል ኢስት ውስጥ ሐሰተኛው ክርስቶስ በሚነሳበት ጊዜ የአርማጌዶን ጦርነት ሲኖር አይሁዳውያኖች አገራቸው ለቀው ንቀድም በእነ ኢሳይያስ ላይ እንዳነበብኩላችሁ ወደ ኤዶም 7 ዓመት የመከራ አርማጌዶን ጦርነት የማይነካቸው ክልሎች ውስጥ ገብተው እንደ ጴጥራ የሚባሉ ስፍራዎች አሉ። በየዋሻው ውስጥ እየሄዱ የሚሸሸጉበት የመከራ ጊዜውን የሚያልፉበት ስፍራ ነው። እስራኤላውያን በዚህ አይነት ሁኔታ ላይ ያሉ ልባቸውን ለመሲሁ ለጌታ ለኢየሱስ ክርስቶስ በመክፈት በመንፈሳዊ ተሐድሶ ወደ ጌታ እንዲመለሱ ይሆናሉ። በዚህ በረሃ ቦታ እንደሚመገቡ ይናገራል። ምን እንድትመገብ ይላል? የሚናገረው ቃል አለ በዚህ ቦታ ላይ። አያችሁት? ከባቡ ምርቃ 14 ቁጥር ላይ አንድ ዘመን ዘመናት የዘመን እኩሌታ ወደምትመገብበት ወደ ስፍራዋ ወደ በረሃ እንድትበር ለሴቲቱ እንደተሰጣት። ስለዚህ እነዚህን ሁኔታዎች ሁሉ እናያለን። እግዚአብሔር የተመሰገነ ይሁን። አንድ ዱሮ በዛሬ ኦልሞስት 27 ዓመት በፊት ነው ያነበብኩት መጽሐፍ። አንድ እግዚአብሔር ሰው ይህንን ትንቢታዊ ነገሮች ከብሉይ ኪዳን ጋር በማመሳከር አይሁዶች በታላቁ መከራ ጊዜ ሸሽተው የሚሄዱበት ቦታ መጽሐፍ ቅዱስ አዲስ ኪዳን አባስቶ ማአት ተገስቶ በሳጥን በሳጥን አርጎ እንዳስቀመጠ ይናገራል። ሊትራል የተደረገ ነገር ነው ያነበብኩት። እና አንዳንድ ሰዎች እስከዚህ ድረስ የእግዚአብሔር ትንቢት እንደሚፈጸም ታምነው ያደርጋሉ። የሰይጣን ከሰማይ መውደቅ እግዚአብሔር የተመሰገነውን ትልቅ ትምህርት ይሰጠናል። ይህንን ብቻ አካፍያችሁ ጨርሰዋለሁ። ሚካኤል በሊቀ መልአክ ማዕረግ ደረጃ ያለ የብርሃን መልአክና የጌታ አገልጋይ የሆነ መልአክ ነው። ገብርኤል በእግዚአብሔር ፊት የሚቆም የእግዚአብሔር መልክተኛ አብሳሪ ነው። ሚካኤል ጦረኛ ተዋጊ ነው። በዚህ ክፍል ላይ ስንመለከት ሚካኤልና መልአክቱ የሚል ቃል እናያለን። ይህ ሚካኤል በስሩ ያሉ የሚመራቸው የሚያሰማራቸው ተዋጊ መላእክቶች እንዳሉት ነው የሚያሳየው። በመጽሐፍ ቅዱስ ሚካኤል ከአምስት ጊዜ ያላነሰ ተጠቅሷል። ለመጀመሪያ ጊዜ የሚካኤል ስምና ተግባር ተጠቅሶ የምናየው በዳንኤል 10:13 ላይ ሲሆን በዚያ ስፍራ ሚካኤል ዋነኛ ተብሎ ከሚጠሩት ሌሎች መላእክቶች መካከል አንዱ እንደሆነ እናያለን። ሊቀ መልአክ ሲል የመላእክቶች አለቃ ማለት ነው። ስለዚህ ሚካኤል ብቻ ሳይሆን በርካታ ሊቀ መላእክቶች አሉ። እና መላእክቶቹ ከስራቸው ሊቀ መላእክቶቹ ሌሎች መላእክቶች እንዳሏቸው ይታያል። መጽሐፍ ቅዱስ ላይ መላእክቶችን ስንመለከት ልክ እግዚአብሔር ባሰማራቸው ቦታ ላይ ስልጣን አላቸው። የተወሰነ ስልጣን አላቸው። በነፋስ ላይ ስልጣን ያላቸው አሉ። በውሃ ላይ ስልጣን ያላቸው አሉ። የጥልቁ ቁልፍ ያላቸው አሉ። መላእክቶች የተጠቀሱበትን ቦታ ስትመለከቱ እግዚአብሔር አሳይን ያደረገላቸው ታስክ አለ። ከዛ ከተሰጣቸው ታስክ ውጪ በሰው ልመና ጉትጎታ ይሄን አድርግልኝ ይሄን ስራልኝ ብትሉት አንደኛ አትገናኙትም። መላእክቶች በዚህ ምድር ላይ ሆኖ ማንም ሰው ገብርኤልዬ ሚካኤል ብላችሁ ብትሉት አይሰማችሁ። ምክንያቱም በሁሉ ስፍራ መገኘት የሚችል ማን ብቻ ነው? እግዚአብሔር ብቻ ነው። መላእክቶች በእግዚአብሔር ፊት ከቆሙበት ከሚኖሩበት ሰማይ ሲላኩ የሚመጡ ናቸው። በመላክ ነው የሚያገለግሉት። ካልተላኩ አይመጡም። ይሄንን ማወቅ አለብን። ስለዚህ መጽሐፍ ቅዱስ በዚህ በዳንኤል ላይ ሲናገር በምዕራፍ 10 ዳንኤል 21 ላይ ከአለቃችሁ ከሚካኤል በቀር ማንንም የሚያጸናኝ የለም የሚል አስገራሚ ንግግር መልአኩ ለዳንኤል ሲናገር ይታያል። ከዚህ ምንረዳው ሚካኤል በአይሁዳውያን ላይ የተሾመ አለቃ እንደሆነ እንመለከታለን። በመጨረሻው ዘመን ላይ አይሁዳውያንን ለመታደግ ዳንኤል ምዕራፍ 11 ላይ እንደተሾመ እናያለን። ምዕራፍ 12 ራእይ ላይ ይሄንኑ ሚካኤል ነው የምናየው። ይሄንን ማወቅ አለብን። ስለዚህ ከዚህ ምንረዳው በአይሁዳውያን ላይ መሾሙን እናያለን። አንድ በተጨማሪ በዳንኤል 12:1 ላይ በዚያን ዘመን በመጨረሻው ዘመን ስለ ህዝብህ ልጆች የሚቆመው ታላቁ አለቃ ሚካኤል ምን ያረጋል? ይነሳል። እግዚአብሔር ይሄንን የመጨረሻውን ዘመን ፋይናል ኤክስኪዩሽን ለማድረግ እርምጃ ለመውሰድ የሚልከው መልአክ ቢኖር ሚካኤል ነው። እግዚአብሔር የተመሰገነ ይሁን። ስለዚህ መላእክቶች ትልቅ ሮል አላቸው በዛን ዘመን። ከዳንኤል ራእይ መጽሐፍ ሌላ የሚካኤል ስም ተጠቅሶ የምናገኘው በይሁዳ መጽሐፍ ላይ ነው። በዚህ ክፍል በቁጥር 9 ላይ ስለ ሚካኤል ሲናገር የመላእክት አለቃ ሚካኤል ግን ይላል ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ሥጋ ሲነጋገሩ ይታያል። ከማ ጋር ነው የሚከራከረው? ከዲያብሎስ ጋር። ሲመልስለት ምንድን ነው የሚለው? ጌታ ይገስጻለው እንጂ የስድብን ፍርድ ሊናገር አልደፈረም ይላል። የእግዚአብሔር መላእክቶች በጽድቅ ነው የሚዋጉት እና ስልጣናቸውን በአጸያፊ ቋንቋና አንራሽስ በሆነ በርኩሰት ቃል አይጠቀሙ። በድፍረት ወይም ደግሞ በንቀት ወይም ምድራዊ በሆነ እብሪተኛ ቃል አይጠቀሙ። የጽድቅ ተዋጊዎች ናቸው። ዲያብሎስ ብቻ ነው ተሳዳቢ። ስለዚህ እነዚህን ሁኔታዎች አብረን እናያለን ማለት ነው። ሚካኤል የመላእክት አለቃ መሆኑ በግልጽ የተጻፈ ሲሆን ከሰይጣን ጋር በሚያደርገው ክርክር ማሸነፍ ያድርጎ የወሰደው ጌታ ይገስጽ የሚለው እንጂ እኔ ልገስጽ አይደለም ያለው። ስለዚህ ሚካኤልም ጌታን ነው የሚጠራው፣ እኛም ጌታን ነው የምንጠራው። የእግዚአብሔር ስም የተባረከ ይሁን። ሚካኤል ዲያብሎስን ለመቋቋም የጠራውን ጌታ ነው እኛም መጥራት ያለብን። የጌታን ስም የሚጠራ ሁሉ ምን ያረጋል? ከሰማይ በታች ለሰዎች የተሰጠ ሌላ ስም የለም። ስለዚህ ኢየሱስ የሚለው ስም መላስ ሁሉ ጌታ የሚለው ጉልበት ሁሉ ምንም ያረጋለት እንም በረከክለት በስሙ አጋንንት የሚወጡለት ጌታ ነው። ስለዚህ ጌታ ይገስጽህ አለ ሚካኤል። እኔና እናንተ ጌታን የምናመልከውን ጌታ ነው የሚጠራው። ምንም እንኳን የመላእክት አለቃ እንኳን ቢሆንም በራሱ ማንነት ላይ በተመሰረተ መንገድ ሳይሆን ያለቅነቱን ተግባር የሚወጣው በጌታ ስልጣን ላይ በመደገፍ በመተማመን እንደሆነ እናያለን። በዚህ በራእይ መጽሐፍ ላይ ሚካኤል ልብ በሉ በዳንኤል ምዕራፍ 12 ላይ እንደተነገረው ትንቢት በመጨረሻው ዘመን ላይ ለእስራኤል ሕዝብ በመነሳት ሰይጣንን ሲዋጋው እናያለን። ምዕራፍ 12 ላይ የውጊያው ፍጻሜ ሲከናወን ሰይጣን በሰማይ ስፍራ እንዳገኝ ያደረገ ሆኖ ስንመለከት የሚካኤል በዚያ ውጊያ መሳተፍ ዲያብሎስን ከነ መላእክቱ ተጠራርጎ ከሰማይ እንዲወርድ ተደርጓል። በዚህ በራእይ መጽሐፍ ላይ እንደተመለከትነው ሚካኤል በስሩ የሚመራቸው ሌሎች መላእክቶች ተሳትፈዋል። ሚካኤልና መላእክቱ ስለሚል እግዚአብሔር የተመሰገነ ይሁን። ሰይጣንም በስሩ የሚያስተዳድራቸው መላእክቶች እንዳሉ እናያለን። የውጊያው ፍጻሜ በሰይጣንና በመላእክቱ ተረችነት ተጠናቆ ይታያል። ከጌታችን ከኢየሱስ ክርስቶስ ሞትና ትንሣኤ የተነሳ አዳምጡ ወገኖቼ ሰይጣን በኃይልና በስልጣን ለመስራት ህጋዊ መብት እንዳጣ መጽሐፉ ያሳያል። እንመልከተው። ቁጥር 10 ታላቅ ድምጽ በሰማይ ሰማው። አያችሁት? መላእክቱ ከተጣሉ በኋላ ታላቅ ድምጽ በሰማይ ሰማው እንዲህ ሲል፣ ወገኖቼ ዲያብሎስንና መላእክቱን ሚካኤልና መላእክቱ ተዋግተው ድል ከነሷቸው በኋላ የተሰማውን ድምጽ ነው ማነብላችሁ። አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስ ምን ሆነ? ስልጣን ሆነ። ክብር ለእግዚአብሔር። የሚካኤልና የመላእክቱ ስልጣን አይደለም። የማን ነው ስልጣኑ? የአምላካችን ማዳንና ኃይል። ማዳን ለአምላክ ብቻ የሚሆን ነው። ማዳን ለመላእክት አይደለም። ኃይል የእግዚአብሔር ነው። ንጉስ ዳዊት እንደዚህ አለ፣ እግዚአብሔር አንድ ጊዜ ብቻ ተናገረ እኔም ይህን ሰማው። ኃይል የማን ነው አለ። ክብር ለእግዚአብሔር ይሁን። ማዳን የማን ነው? የእግዚአብሔር ነው። የክርስቶስም ስልጣን ሆነ። ክብር ለእግዚአብሔር ይሁን። መንግስት የማን ነው? እዚህ ላይ ቃላቶችን ተመልከቱ። ማዳን፣ ኃይል፣ መንግስት የእግዚአብሔር ነው። በአባታችን ሆይ ጸሎት ውስጥ ከክፉ አድነን እንጂ የምንለው መቼ እንደሆን ታውቃላችሁ? መንግስት የማን ነው? ያንተ ነው። የእግዚአብሔር መንግስት በመላእክቶች ተከፋፍሎ ያለ ግዛት አይደለም። መንግስት የእግዚአብሔር ነው። ክብር ለእግዚአብሔር ይሁን። መንግስት ያንተ ናትና ኃይልም ያንተ ነው፣ ክብርም ያንተ ነው። ኃይልን፣ ክብርን፣ መዳንን፣ መንግስትን ከእግዚአብሔር ውጪ ለሌላ ማድረግ እርኩሰት ነው። ጆሮ ያለው ይስማ። ሰይጣንን ሰይጣን ያደረገው መልኩ እንዳይመስላችሁ፣ ጭራ ወይም ቀንድ ወይም የተለያየ ሰዎች ይሰሩለታል እና ከፈለጉ ጥላሸት አድርገው ይቀቡታል። ሰይጣን መልከ መልካም እንደሆነ ነው መጽሐፍ ቅዱስ የሚናገረው። ጥበበኛ እንደሆነ ነው። እግዚአብሔርን የሚጋርድ ኪሩብ እንደነበር ነው። ሰይጣንን ሰይጣን ያደረገው ምኑ ነው? አስተሳሰቡ ነው። እና ሰይጣን ምንድን ነው የሚፈልገው? መመለክ ይፈልጋል። ከብርሃን መላእክቶች መካከል ማንም መልአክ መመለክ አይፈልግም። ሰይጣን ብቻ ነው የሚፈልገው። የሀገራችንን ህዝብ በሚካኤል በገብርኤል ለት በስውር ገብር ይያል አይደለም የሚያስገብራቸው በጠንቋይ በስውር ገብር ይያል የሚያስገብረው እንዲመለክ የሚፈልግ ሰይጣን ብቻ ነው። የእግዚአብሔር መላእክቶች በፍጹም እንዲመለኩ አይፈልጉም። ዳንኤል ይህንን ራእይ በሚመለከትበት ጊዜ የተሰማውን ነገር ተመልከቱ። ምን አይነት ነገር ሊያደርግ እንደነበረ የእግዚአብሔር መላእክቶች እንዴት እንደከለከሉት እንመልከት። በዳንኤል በዮሐንስ ራእይ ላይ ስንመለከት ምን እንደሚል ሊሰግድለት በመልአኩ ግርፊት ወደቀ እና በግሩ ፊት ተደፋው ይላል ቁጥር 10 ላይ። እርሱም እንዳታ ምራፍ 9 ላይ ነው ማነበው ቁጥር 10 ላይ እርሱም እንዳታደርገው ተጠንቀቅ ካንተ ጋር ተመልከቱት መልአኩ ነው የሚነግረው የኢየሱስ ምስክር ካላቸው ከወንድሞች ጋር አብሬ ምንድነኝ አለ ባሪያ ነኝ ለእግዚአብሔር ስገድ ክብር ለእግዚአብሔር ሚካኤል ገብርኤል ሱራፌል ኪሩቤል የሚያመልኩት አምላክ የናንተ አምላክ የኔ አምላክ የነሱም አምላክ ነው ይሰግዱለታል እንሰግድለታለን ባሪያዎቹ ናቸው እኛም ባሪያዎቹ ነን እግዚአብሔር መልአክ ፊቱን ስለሚያው በንጽህናና በቅድስና ስላሉ እናከብራቸዋለን መላእክቶችን መናቅ ወይም መዝለፍ ወይም መላእክቶችን አለመታዘዝ ውጤት ያስከፍላል ስለዚህ አለቆች መሳደ ባለስልጣን የሆኑትን መላእክቶችን መናቅ በጣም ጸያፍ ነገር ነው ለእግዚአብሔር ህዝብ የተገባ አይደለም ነገር ግን አምልኮ ስግደት መገዛት ባሪያነት ለእግዚአብሔር ነው የእግዚአብሔር ስም የተባረከ ይሁን ስለዚህ ነገስት መላእክቶች ምን ይሰገድላቸው አይፈልጉም ሰይጣን ብቻ ነው ስገዱልኝ የሚለው ኢየሱስ የሰጠው መልስ ምንድነው ለጌታ ለአምላክ ምን አርግ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል ስለዚህ በዚህ ቦታ ላይ በራእይ ምዕራፍ 12 ላይ እንደምናየው ሚካኤልና መላእክቱ ዘንዶን ከተዋጉት በኋላ የተሰማው ምስጋና አምልኮ ምላሹ ለአምላካችን አሁን የአምላካችን ማዳን ኃይል መንግስት የክርስቶስም ስልጣን ሆነ ክብር ለእግዚአብሔር ይሁን አያችሁት መላእክቶቹ በውትድርና ገብተው አገልግለዋል ግን ማዳን የእግዚአብሔር ነው ኃይል የእግዚአብሔር ነው መንግስት የእግዚአብሔር ነው ስልጣን የእግዚአብሔር ነው At the end of the day, ከሱ ጋር አኩል የሚቆም የለም። በራእይ መጽሐፍ ላይ በመጨረሻ ዘመን ማህተሙ ሊፈታ የሚገባው ማን አለ ብሎ አዋጅ ሲታወጅ በሰማይ ቢሆን በምድር ቢሆን ከምድር በታች በባህር ማንም አልተገኘም። የተገኘው ማን ብቻ ነው? የታረደው በግ ብቻ ነው። ከሱ ጋር አብሮት ቆሞ አጋዥ ሆነ ሴት የለም ወንድ የለም መልአክ የለም ማንም የለም። ኢየሱስ ነው ጌታዎች ጌታ በመጨረሻው ዘመን እኛ ዲያብሎስን የምንረታው በመልአክት ስም አይደለም በጻድቃን ስም አይደለም ቃሉ የሚለውን ተመልከቱ የወንድሞቻችን ከሳሽ ተጥሏል ካለ በኋላ ቁጥር 11 ላይ እነርሱም ከበጉ ደም የተነሳ ከመስክራቸው ቃል የተነሳ ድል ነሱት ነፍሳቸውንም እስከ ሞት ድረስ አልወደዱም ይላል በማን ደም ነው ድል የምንነሳው እንዴት ነው በኢየሱስ ደም ድል የሚነሳው? በኢየሱስ ደም ድል የምንነሳው በመስክርነታችን በመንናገረው ነው ብያምናለሁ። ሰይጣን ሲከሳችሁ ኢየሱስ ለኔ ሞቷል። ማርቲን ሉተርም ይባላል ሰይጣን ይሄን ሰራ ሲለው ይባላል። ሌላስ አለው በሙሉ ከላይ እስከ ታች ተከፍሏል ብለ ጻፋለው። ኢየሱስ ያፈሰሰው ደም ከኃጢአት ሁሉ ያነጻል። እግዚአብሔር የተመሰገነ ይሁን። አያችሁት ኃጢአታችን ሁሉ የሚደመስስ ደም ነው የጌታ ደም ስለዚህ በክርስቶስ ደም የተገኘውን እየተናገርን በደሙ የተገኘውን እየመሰከርን ሰይጣንን ድል እንነሳዋለን ክብር ለእግዚአብሔር ይሁን ከዚህ በላይ ላቆያችሁ አልፈልግም እግዚአብሔር ስም የተባረከ ይሁን ስለዚህ አሰተኛውን ክርስቶስን ለማየት ይሄንን ዘንዶ ማየት ለምን ያስፈልጋል ለመቋጫ እንመልከት ይሄ አሰተኛው ክርስቶስ የሚነሳው የሚባለው በመጨረሻው ዘመን በዚህ በቀዩ ዘንዶ አማካይነት ኃይሉንም ስልጣኑንም ሰጥቶት በምድር ላይ በአካል የሚንቀሳቀሰው ነው እሱን ጌታ አምላክ ፈቃዱ ቢሆን የሚቀጥለው ሳምንት እናያለን። የጌታ ስም የተባረከ ይሁን። ተነስተን እንጸልያለን። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የእግዚአብሔር ስም የተባረከ ይሁን። የዘመን መጨረሻ የደረሰብን ሰዎች ነንኛ። እንደዚህ ያለ ትምህርት ምንማርበት ትልቁ ፐርፐዝ እንዲው ኢንፎርምድ እንድንሆን አይደለም። ጌታ ሊመጣ የቀረበበት ዘመን መሆኑን አይተን ወደ ወገኖቼ እንድንዘጋጅ ነው። ለክርስቶስ መምጣት እንድንዘጋጅ ነው። መንፈሳችን እንድናነቃቃ ነው። ጌታ በደጅ መሆኑን እንድናስተውል ነው። ስለዚህ በጣም ኢንካሬጅ ማረጋችሁ ውድ ወገኖቼ፣ ችግራችሁ የቀሰቀሳችሁ የምትጸልዩት ጸሎት አለ። ሁላችን በችግር እየተነዳን እንጸልያለን፣ ግን በትንቢት እየተነዳን ግን መጸለይ ትልቅ ነገር ነው። ይሄ የምንማረውን የእግዚአብሔርን ቃል የጌታን መምጣት ስንመለከት፣ ኢየሱስ ሊመጣ በደጅ መሆኑን ስናይ፣ ጌታ ምን ስሰራ ያገኘኝ ሆነ? የት ሆኜ ያገኘኛል? በምን መንፈስ በምን ልቦኛ ነው ኢየሱስ የሚመጣው? ጌታ ሆይ አንቀላፍቼ እንዳትመጣ፣ ያንተን ነገር ችላ ብዬ እንዳትመጣ፣ አጉል ነገር ላይ ሆኜ አጉል ነገር ስሰራ እንዳትመጣ፣ በሚያሳፍር ህይወት እንዳልገኝ፣ ኃጢአት ስሰራ እንዳልገኝ፣ ጌታ ሆይ የምቀደስበት በእግዚአብሔር ፍርሃት የምኖርበትን ጸጋ እለምንሃለሁ ብለን ጸጋ ለማግኘት ምህረት ለመቀበል ሁሌ በእግዚአብሔር ዙፋን ፊት የመሆንን ጸጋ እንድንለማመድ ያስፈልጋል። ስለዚህ በጣም ኢንካሬጅ ማረጋችሁ ከክርስቲያኖች ጋር ስትገናኙ ባንድም በሌላ መንገድ እንጸልይ ማለትን ካልቸር ቢልድ እናርግ። እንጸልይ፣ በስልክም እንኳን ቢሆን እንጸልይ። ስፒከር አርጋችሁ ስልካችሁን ተንበርክካችሁ ተራ በተራ እስኪ እንጸልይ። እግዚአብሔር ሆይ ብላችሁ ለምናችሁት መለያየትን የእግዚአብሔር ስም የተባረከ ይሁን። ለምን ይሄ ዘመኑ መጨረሻ ልንወጣው እንድንችል ጌታ የመከረን፣ ከዚህ ሁሉ ለማምለጥ በሰው ልጅም ፊት ለመቆም እንድትችሉ ስትጸልዩ ሁልጊዜ ትጉ ብሏልና። በጌታ ፊት ሆናችሁ የጸለያችሁ ጌታ ቢመጣ ምን ይሰማችኋል? እንዴት ያለ ደስታ ነው! እየጸለይን ጌታ ሲመጣ፣ እያመለክነው ጸሎት ጌታ ሲመጣ፣ ስለ እሱ እየመሰከርን ጌታ ሲመጣ እንዴት ደስ ይላል! እግዚአብሔር አምላካችን እናመሰግናለን፣ እናከብርሃለን። በዚህ ቦታ በተማርነው እውነት መንፈሳችን እንዲቀሰቀስ ወደ አንተም የበለጠ እንድንጠጋ ዘመኑንም እያስተዋልን ጊዜያችንን እየዋጀን ጌታ ሆይ በተጠራንበት ሰማያዊ ጥሪ በአግባብ እንድንኖር እንድትረዳን ለምንሃለን። ምስጋናና ክብር ለአንተ ይሁን። በዚህ ቦታ የፈሰሰው ያንተ ቃል ህዝብህን ጌታ ሆይ ወደ አንተ የሚያስጠጋ ጸጋ ይተላለፍበት። ህዝብህ ጌታ ሆይ ከአንተ ጋር አካሄዱን የሚያሳምርበት፣ ዘመኑን የሚዋጅበት፣ በማስተዋል የሚሞላበት እድል እንዲያመጣ እንማጸናሃለን። እግዚአብሔር ሆይ ስለነበረን ጊዜ ክብር ሁሉ ለአንተ ይሁን። ስምህ ለዘላለም እስከ ዘላለም ይባረክ፣ ከፍ ከፍ በል። በጌታ በኢየሱስ ክርስቶስ ስም አሜን።